የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ይህ በስቱኮልም ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምታዳምጡት በስቱኮልም ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ በኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም መጋዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀምራ።
ጤና ይስጥልን ውድ አድማጮቻችን፣ እነሆ የኢትዮጵያ ድምጽ ሬዲዮ ሳምንታዊውን የእሁድ ፕሮግራሙን ጊዜውን ጠብቆ ጀምሯል። በዛሬው ፕሮግራማችን እንደተለመደው የተለያዩ አርዕስቶችን እንዳስሳለን። በቅድሚያም ለማሳወቅ የምንፈልገው ከዛሬ ጀምሮ የወግ ማዕድ በሚል ርዕስ ደግሞ አለው። የወግ ማዕድ በሚል ርዕስ ስነ ጽሑፍ፣ ታሪክ፣ ባህል የመሳሰሉትን ኡነተኛ ታሪክም ይሁን ልቦለድ አዝናኝና አስተማሪ ጽሑፎችን፣ ግጥሞችን ወዘተ ከአድማጮቻችን የሚመጡልን ጽሑፎች የምናቀርብበት ፕሮግራም የምንጀምር መሆኑን በዚህ አጋጣሚ እንገልጻለን። ይህንን ያሳሰቡን አንድ ልናመሰግናቸው የሚገባ ጸሐፊ ሲሆኑ፣ እሳቸውም በስነ ጽሑፍ ኢትዮጵያ ውስጥ ከመስራት አልፎ ያስተማሩ መሆናቸውን ገልጸውልናል። በዛሬው ዕለት ደግሞ እኚህ ሰው አቶ ታደሰ ጫኔ ይባላሉ። የላኩልንን ከፍ በይ ሀገሬ የተባለ ጽሑፍ እናቀርብላችኋለን። እናንተም እንግዲህ አድማጮቻችን፣ በስነ ጽሑፍ ችሎታ ያላችሁ ብዙ የሬዲዮ ወዳጆች፣ አድማጮች፣ ኢትዮጵያኖች፣ ሌሎችም እንዳላችሁ ስለምናውቅ በዚህ ፕሮግራም በመጠቀም የወግ ማዕድ በሚለው ፕሮግራም ላይ የተለያዩ ችሎታችሁንና ለሀገር ፍቅር፣ ለሕዝብ፣ ከሕዝብ ጋር ለመገናኘት ያላችሁን ፍላጎት የምታሳዩበት ክፍለ ጊዜ ከፍተንላችኋል። እንግዲህ ይሄ ፕሮግራም የሚካሄደው በእናንተው ለእናንተው ነው። እናንተ የምትልኩልንን ስነ ጽሑፍም ሆነ ማንኛውን በዚህ የወግ ማዕድ ላይ ሊተላለፍ ይችላል የምትሉትን እንግዲህ የምናስተናግድ መሆኑን ከወዲሁ እንገልጻለን። እንግዲህ የስነ ጽሑፍ ችሎታ ኖሯችሁ በቤታችሁ ተደብቃችሁ ለተቀመጣችሁ ወገኖቻችን ሜዳውም ይኸው ፈረሱም ይሆን ይኸው ከፍተንላችኋል፣ እንደፈለጋችሁ ፈንጩበት ስንል እንግዲህ ፍላጎታችሁን ችሎታችሁን አሳዩበት ማለታችን ነው። ከዚህ በተረፈ እንግዲህ እስክንድር ምንድነው ያዘጋጀው?
ከዜና በኋላ ኢንተርቪው ከአዲስ አበባ እንግዳ እንጋብዛለን።
በጣም ጥሩ።
በወቅቱ ኢትዮጵያ ጉዳይ ላይ ውይይት እናደርጋለን።
በጣም ጥሩ። እንግዲህ እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር እንደምትሆኑ በመተማመን በቅድሚያ የተወሰኑ አድማጮቻችን ባለፈው ሳምንት ደውለው እኔም ጋር አንተም ጋር
ስለ
ደውለው መርሶ አንተ ጋር አልተደወለም?
አዎ እኔም ጋር።
ይሄን ጉዳይ በተመለከተ ምንድነው የአዲስ አመት ዝግጅት በየአመቱ ባለፉት 26 አመታት ስናከብር ቆይተናል። አሁን እንግዲህ በአጋጣሚ ምክንያት ማክበር ስለማንችል፣ በኮሮና ምክንያት ኮቪድ-19 ባመጣው ችግር ምክንያት ማክበር ስለማንችል አንዳንድ አድማጮቻችን የሬዲዮ አፍቃሪዎች ደውለው እኛ እንኳን የረሳነውን አስተውሰውናል። አንደኛ ያሉን ምንድነው? አንደኛ ሬዲዮኑ በየአመቱ ያከብር ነበር። ይሄንን ማክበር እንደማይቻል ባሁኑ እናውቃለን። ስለዚህ ይሄንን አዲስ አመት ማክበር ባንችልም በሬዲዮናችን በኩል በጋራ ማክበራችን ስለማይቀር፣ እንዲሁም ደግሞ የሬዲዮኑ ገቢ በዛ አመት በየአመቱ በሚደረገው ዝግጅት ላይ በመሆኑና በዚህ አመት ያ ዝግጅት ስለማይደረግ ይሄን ነገር አስታውሱ። አድማጮቻችሁ በሙሉ የቻሉትን በሬዲዮኑ የፖስት ፕሉስ ዜሮና የስዊች እንዲያስገቡ ብለው መልእክት አስተላልፈውልናል። እኛም ያንን የተቀደሰ ሐሳብ ነው በማለትና ይሄም ሬዲዮ ሊከተልና ስራውን ሊያካሄድ የሚችለው በአመት አንዴ ትክክል ከአድማጮች በአዲስ አመት ላይ በሚያገቡት ገቢ ስለሆነ ያ ገቢ ከሌለ ሌላው ዝግጅቱን ማድረግ አንችልም። ዝግጅቶቻችንም ደሞ ከፍ ማድረግ እንፈልጋለን በተለይ ጀምረነው የነበረውን በቀጥታ ከኢትዮጵያ ማስተላለፉን መከተል እንጀምራለን
ባለፉት ያው 56 አመታት በዚህ በሚገኘው ገቢ እስካሁን ድረስ ደርሷል አሁን ደግሞ ያው ከ50 ሰው በላይ የሚሰብሰብም ቢባል ከ50 ሰው በላይ መሰባሰብ አንችልም እንገቢ ለማድረግ ይሄ ጉዳዮች ያው በሁሉም ዓለም የመጣና አስቸጋሪ ሁኔታ ስለሆነ አሁን እንግዲህ ያው በታማኝነትና የሬዲዮውን ፕሮግራም
አፍቃሪዎች
ታይነት እንዲኖር የኢትዮጵያ ሬዲዮ አፍቃሪዎች በመላ ያው እንደተለመደው
ሌላው ቢቀር የመግቢያ የሚከፍሉትን እንግዲህ በሬዲዮኑ ፕሉስ 0 በቃል አናቀውም እስቲ
ግለሰቦችም ድርጅቶችም
እንግዲህ
በሚላ የተሳተፉ
ሁሉ ላይ እንገልጻለን ወንተ ገና ዌብሳይቱም ላይ በፍለፊት
በዌብሳይቱ ላይ ይኖራል እኛም ገንዘብ ያጃችንንም እና ሌሎቹን ስራ አስኪያጅ ውስጥ ያሉ እኔ ከኔ በቀር ሌላው በብዛት የሚያቀው መሰለኝ አንተም አታቀውም በቃል ኤኒዌይ በቅርብ ከጥቂት ጊዜ በኋላ የፕሉስ 0ውን እና የስዊሹን እንገልጻላችኋለን የአዲስ አመት ይያላችሁ ስማችሁን ጽፋችሁ እንድታስገቡልን በከበረ ምን ነው የሚባለው በአክብሮት እንጠይቃለን ሬዲዮኑ እንዲቀጥል የምትፈልጉ በተለይ ደግሞ ፕሮግራሞቻችን ለማሳደግ አላማ አለን እነዚህን ፕሮግራሞች ለማሳደግና ከሀገር ቤት ያለውን በቀጥታ ስርጭትም ለመቀጠል የሚያስተላልፉልንን ጋዜኞች ለመቅጠርም ሆነ እንዲሰሩ ለማድረግ ይሄ ገቢ ያስፈልገና እርዳታችሁ እንዳይለየን ይላልኩት እንገልጻለን
ሬዲዮኑም የህዝብ ነው የኢትዮጵያውያን ነው ሁሉም የራሴ ነው ብሎ እንደራሱ አስፈላጊውን አስተዋጽኦ እንዲያደርጉ ግለሰብም ድርጅቶችም ሁሉም እንደዚህ እንዲያደርጉልን የተለመደው
እንግዲህ አንዱ አመጣችን በተለይ እኔ ጋር ለውለው ትንሽ ቆጣ ብለው ለምንድን ነው እስከዛሬ ድረስ ያላደረከው ላሉኝ ይሄው ጌታዬ አድርጌያለሁ አንዳንዴ መርሳትም ማላ አንዳንዴ ብዙ ነገሮች ሲበዙ የራስንም ችግር ማስተዋወስ ይረሳልና እንግዲህ ተረድተውልኛል አሁን አስተላልፋለሁ እንግዲህ አድማጮቻችን ፕሮግራማችን እስከ 6 ሰዓት ድረስ ይቀጥላል ከኛው ጋር እንደምትሆኑ በመተማመን መልካም ቆይታ ይያልን
አመዳ የራስህው ነገር አለ ሰሞኑን ኢትዮጵያ ውስጥ ጉሄ ሲከበር ነበር
ኦኬ
ወደ ደው ያነሳ ነበር ሆያ ሆያ ሸፍር ያለና
አንድ
መድገም ሁሌ ባመትኩ ያቀርብ ነበር አንድ ግጥም እንደ ሆያ ሆዬ ብሎ አንድ ቢልልን
በነገራችን ላይ አንድ ነገር ማንተን ያለው ሰው ያረጀ ሲሄድ ነገሮችን እየረሳ ይመጣል እና የድሜ ብዛት ሲመጣ እየተረሳ ይመጣልና ብራሳም ወንጀል አይሁንብኝና ለማንኛውም አድማጮቻችን እስቲ ስለ ቡሄ በስልክ ቁጥር 0819100 እየደወላችሁ ደግመዋለሁ 0819100 እየደወላችሁ የነበራችሁን ትዝታ አጫውቱኝኛም እስቲ እዚሁ ስቱዲዮ ውስጥ ያሉትን እኔ መቼም ደጋግሜ ነግራቸዋለሁ እስክንድር የመጀመሪያ አህመድ ስለሆነ ምናልባት አንተ ታጫውተን ይችላል መርሶም እንደዚሁ እስቲ አድማጮቻችን ስለ ቡሄ ስለ ሆያ ሆዬ የምታውቁትን በስልክ 0819100 አዋይ መልካም ቆይታ
ሁሉ 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 ሁሉ
አድማጮቻችን ይህ የምታዳምጡት ስቶክሆልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ ከጧቱ 4 ሰዓት እስከ 6 ሰዓት በኢትዮጵያ ሰዓት አቆጣጠር የሚያስተላልፈው ፕሮግራም ቀጥሏል። እንግዲህ ቡሄን በተመለከተ እስቲ የምታስታውሱትን ስለ ቡሄ አጫውቱን ብለናል። እንግዲህ እንደምትሁን ተስፋ እናደርጋለን። በነገራችን ላይ ይሄንን አሁን ቡሄ በሉ የሚለውን እኔ አላውቀውም።
አሁን ነው ሌላ አሁን የመጣ ነው።
አዲስ ነው ለኔ።
አሁንም እንደዛ ነው።
ለኔ ግን የሚጥመኝ
ሆያ ሆዬ እሱ ነው። የተለመደም አጨፋፈር እኛም
እስክንድር እስቲ ካንተ ልጀምር። አንተ እኔ ብዙ ጊዜ በእያም ተናገር እስቲ አንተ በለም ምን ነበር የምትለው?
ያው የተለመደ አለ ማመስገን
እኮ እስቲ አመስግን። አይሰጥ በፊት አታመሰግንም። መጀመሪያ ለምን ሲሰጡ ነው የምታመሰግን?
አዎ ረጅም ጊዜ ሆነ። እንግዲህ ልጅነት ጊዜ ነው። አይ ምስጋናውን ብቻ ሳይሆን ስላልተዘጋጀሁበት አሁን አለ አይደል ግጥሙን እንትን ብዬ እንትን ማለት
የኔማ ጌታ ጌታ ነው ጌታ ቆሞ ሲሟገት የማይረዳ የኔማ እመቤት የፈተለችው ሸማኔ ጠፍቶ ማርያም ሰራችው ለዛች ለማርያም ዘኑላት አመት ከመንፈቅ ወሰደባት። አመስግናለሁ።
እንደና ብዙ ጊዜ የምንለው ሆያ ሆዬ ሆ ሆያ ሆዬ ሆ እዛ ማዶ ጭስ ይጨሳል አጋፋሪ ይደግሳል ያችን ድግስ ውጬ ውጬ በድንካልጋ ተገልብጬ ያቺ ድንካልጋ አመለኛ ያል አንድ ሰው አታስተኛ እንደዚህ እንላለን። ያል ሆዴ ሆያ ሆዬ ነው የምንለው ሆያ ሆዬ ዝና ተውስጠኝ ምዘዝና እንላለን። እንደዚህ ነው
ወያ ሆዬ እንልና መጨረሻ ላይ ያቺም ነው ወያ ሆዬ
አመታው ዳመት ነው ተወዲያ
ብር ነው የሚፈልገው ታውና ዳቦ ነው አይደል።
ከዛ በኋላም አመታው ዳመት ድገምና አመት ድገምና የአባብዬን ቤት ድገምና አመት ድገምና ወርቅ ይፈስበት ድገምና አመት ድገምና ብለን ይላሉ። ሁለቱንም እንላለን። የማምዬም ቤት ድገምና አመት ድገምና እና ዳቦ ሙሉ ይሰጠናል። አንዳንድ ቤቶች ገንዘብም ይሰጣል። አብዛኛውን ጊዜ በእኛ ጊዜ ዳቦ ነው የሚሰጣል። እና በጋራ እንበላለን፣ በጋራ እንካፈላለን። ደስታ ቀን ነው። ጅራፍ አለ።
አርማቶቻችን ከዚህ በመቀጠል ደግሞ እንግዲህ በዚህ የወግ ማዕድ በተሰኘው ፕሮግራማችን ከዛሬ ጀምሮ የሚተላለፈው የወግ ማዕድ በሚለው ርስት ከአቶ ታደሰ ጫኔ የደረሰንን ከፍ በይ ሀገሬ ፍርሃት ያላሰራት ድምፃዊቷ ሀኒሻ ሰለሞን በሚል የላኩልንን ጽሑፍ የመጀመሪያውን እናሰማችኋለን። የፍርሃት መጋረጃ ብዙዎቹን ሙዚቀኞች በሸበበበት በዚያ የ27 ዓመት የውድቀት ቁልቁለት እንደ ብረት ጠንክረው ከወጡ ፍርሃት ከህዝባቸው ካላያቸው አንድነትን ከሰበኩ እንስቶች መሃል አንዲት ሀኒሻ የምትባል ሙዚቀኛ ብቅ አለች። ሲያሻት በኦሮምኛ ጌሬርሳ ነፍስን ስቅዛ ትይዛለች። ስትፈልግ ደግሞ በአማርኛ ትቃኛለች። ሁሉም ግን እንደ ሙሴ ህዝቤን ልቀቅ ፍራ ብላ ፈርዖናውያውን ኢህአደግ የሞገተችበት ነው። ድምጿም ሆነ አመደራረኳ የራሷ ቀለምና ዘዬ አለው። የሁለቱም ቋንቋ ባለቤት ናት፣ የኦሮምኛና የአማርኛ። የሁለቱ ህዝቦች አንድነት ከፍ ሲልም የኢትዮጵያውያን ህብረት አገር የምትመሰረቱበት ዋልታ እና ማገር መሆኑን ቀድሞ ከበራላቸው ከያንያን መሃል አንዷ ናት። በምን አወቅሽበት በመመላለሱ ሲታሰር ወደኔ ሲፈታ ወደሱ አይነቶቹ ሙዚቀኞች ተርታ ስለሌለችበት ብቻ ስራዎቿ ያስደስታሉ። ዛሬ የምመለከተው ከፍ በይ ሀገሬ የሚለውን የሀኒሻን የሙዚቃ ስራ ነው። በዚያ ዘመን ሰልፉ የበረታበት በህይወትና በሞት መካከል ያለው ልዩነት እንደውሃ በቀጠነበት እንደ በሳ በሳሳበት ዘመን ከፍ በሀገሬ ብላ ለሀገሯ ተስፋውን ያሳተችበት ለወገኖቿ ህብረት የሰበከችበት ስራዋ ነው። የዘፈኖቿ ግጥሞች የዘመን ቴላን ሰብረው ከቀኝ ጌታ ዮሐንስ የዮፍታሄን ሙሴ ቅኔዎች ጋራ ሲንሾኮሾኩ ይሰሙኛል። ባለቅኔው ቀኝ ጌታ ዮፍታሄ ብሔራዊነትን ሲሰብከን ጎበና ሴት ልጁን ሊያስተምር ፈረስ አሉላ ሴት ልጁን ጥይት ሊያስተኩስ አገሬ ተባብራ ካልረገጠች እርካ ነገራችን ሁሉ የምባይካብ በማለት ነበር። የመተባበር ዋጋ የዘርና የጎሳ ከንቱነት በዚህም የአንድነት ልዕልና ጎልቶ የታየበት ግጥም ነው። በዮፍታሄ ግጥም ውስጥ የተነሱት ሁለት ሴቶች ልጆች እኮ ነገን የሚዘሩልን የሚያስቀጥሉልን እናቶች ናቸው። ሁለቱም ልጆች እኮ አገሬ ነው ስማቸው። እነሱ አስተካክለው ወጥረው ልብ ብለው እርካቡን ካልረገጡት የምትወድቀው ኢትዮጵያ እኮ እናታችን ናት። ይሄን ሁኔታ ካኒሻ የዘፈን ግጥም ይዘት ጋራ ያያይዤ የማነሳበት ምክንያት በዘመን ርቀት በጊዜ ብዛት የማይሻግተው የማይዘገው የዮፍታሄ የግጥም መንፈስ ባኒሻ ሰፍሶ በማየቴ ነው። እንዲህ ይላል የከፍ በይ ሀገሬ አንድ እርኬ። አሉላ መኮንን ደረሶና ገብጎበና አራቱ ጉባኤ ይነሱልንና ዳግም ይመርብን ህብረታችን ይጽና ለማማ ኢትዮጵያ ምትክ የለምን። ፈሳዊና ታሪካዊ አብነት እንመልከት። አራቱ ባህሪያት ውሃ፣ መሬት፣ ንፋስ፣ እሳት። አራቱ ወንዞች ገነትን የከቧት ጥቁር አባይ፣ ነጭ አባይ፣ ኤፍራጥስ፣ ጤግሮስ። አራቱ ወንጌላውያን ማቴዎስ፣ ማርቆስ፣ ሉቃስና ዮሐንስ። አራቱ ጉባኤያት ብሉይ፣ አዲስ፣ ሊቅና መጽሐፈ መነኮሳት ወዘተ እያልን ማንሳት እንችላለን። እንግዲህ ዘፋኛ አራቱ ጉባኤያት ይነሱልንና ስትል አንድም እነዚህ ለአንድ ቤተክርስቲያን አንድ ይሆኑት የአንድ አራት አይና ሊቀ መስፈርት ይሆኑት የአንድ ከመነሻችን እስካለንበት ድረስ የሚያራምድ የእምነት መሰረታችን ምሳሌነት ለሀገር ሰጣ ለታቆመን ፈልጋ ይሆናል። ወይም አንድ አራት አይና ሊቅ የነዚህ ሁሉ ባለቤት መሆን እንደገባ ሁሉ ምትክ ለሌላት ሀገር ከአራቱ ማዕዘናት ካስማ ሆነን እንደ አሉላ መኮንን ደረሶ እና ጎበና እና ቁማት ማለት አይሆናል። ትርጉሙን በየቁማችሁበት ቦታ ሆናችሁ መመልከት ትችላላችሁ። ለኔ ግን የዘርን ግድግዳ የናደችበት የአንድነትን መንፈስ ያሰፈፈችበት በዚያውም ያሰረጸችበት ይመስለኛል። እዚህ ላይ እውነት አላት። እነዚህ ሰዎች በአሁኑ ዘመን የዘር ሳጥን ብናቆማቸው እንኳን አንድ ሆነው አገር ሊያድኑ ከክልል ላይ ውጣ እየተባባሉ ይባሉ ነበር። ይሁን እንጂ አሉላ ራስ መስቆንን ከመስራቅ ደጃች ደረሶ ከመራ ጎጃም ምዕራብ ነውና እና ራስ ጎበና ከማል ኢትዮጵያ የዘርሉጋም ሳይሸብባቸው አገር ተብቀዋልና ነው። ለዚህ ነው ድምጻዊቷ ዳግም ይመርብን ህብረታችን ይጽና የምትለው። 27 ዓመት የፈረሰው መልካችን እንደምባይ ካብሲናል ልቧ በሐዘን የተሰበረ ይመስለኛል። በነገራችን ላይ ጥሩ የኪነጥበብ ሰው ስነ ጽሑፍ፣ ሙዚቃ፣ ስነ ስዕል፣ ስነ ህንጻ ወዘተ አንዱ መስፈርቱ ዛሬን ብቻ ሳይሆን በዛሬ መነጽር ነገን አሽቻግሮ ማየት ሲችል ነው። ይሄ ጥንቁልና አይደለም። በርግጥ ከበራለት ከተገለጠለት ደግሞ ጠንቋይም ይሁን ግን ትንቢተኛ መሆኑ አንድ የልቀታውሃ ልኩ ነው። ታዲያ አኒሻ ሰለሞን በበራላት መጠን እንዲህ ትለናለች። ዝምታም እሽታም መልስም ነገርም ነው። ህዝባዊ እንቢታ ብሶት የወለደው ያገራችን ትግር ፍቅር ያረገዘው ተቃርቧል ሰዓቱ በወል እንገላግለው። ወያኔ እንደ ቆርማ እየሮጠ ባጠገቡ ያገኘውን በሚወጋበት በዚያ አፍላ የሰቆቃ ጫፍላ ይሆና ነው ተቃርቧል ሰዓቱ የሚያስገድም። እነሱም ሳስቡት እኛም ሳናስበው እንዳለው ዶክተር አምባቸው ይህን አብራዋቸው በውስጣቸው ያሉት ሰዎች እንኳን ያልገመቱትን ሁኔታ በምን ያህል ጥልቀት መዝና ተቃርቧል ሰዓቱ ብላ በድፍረት ማረጋገጧ ሲገርመኝ እርግጥ ሆኖ መምጣቱ ደግሞ አስደምሞኛል። እዚህም ላይ ታዲያ አንድነትን ታቀነቅናለች። በወል እንገላግለው ነው የምትለው። የሚወለደው ብሩህ ተስፋ ዘመን አስተሳሰብ አመለካከት ነጻነት ወዘተ ከዚህም በላይ ከሞት የተረፈች አገር መሆኗ ነው። ያንሽ አፍራት ይህች አዲስ አገር ስትወለድ በወልም በውልም በጋራም በስርዓትም ካላገላገልናት የወያኔ ሾተ ላይ ነፍሷን ይሰርቃታል ማለቷ ይመስለኛል። በርግጥም ምጡ ደርሶ ዶክተር አብይ ያቂሞቹ መሪ ሆኖ አዋልዷታል። ግና አሁንም የተወለደችው ንጻን ሀገር ሾተ ላይ ሲሰርቃት በር ላይ ቆሞ በቀዳዳ ጮልቆ ያየ ነውና ሃኒሻ እንዳለችው በወል የገላገልናትን ህጻና ሀገር በጋራና በስርዓት መጠበቅ አለብን ባይነኝ። እንዳራቱ ጉባያት ሊቃውንት በጥበብ እንዳራቱ ጦሮኞች አሉላ መኮንን ደረሶ ጎበና በጠንካራ ህብረት ለማለት ነው። ነገር ግን ብሶት የወለደው የሚለውን ሀረግ ላይ ወያኔ የተመለሰ የመሰለኝ መደንገጤን መደበቅ አልፈልግም። ሃኒሻ ብሶትና ግፍን አለየችው። ብሶት እንጀራው ወጥ የለውም ቢሆን ግፍ እንጀራውንም ለዘላለም ማጣት ነው። ልዩነታቸው አይሰፈርም። ጂጂ ሽባባው ከሚዛን በላይ የምትለው ዘፈን አላት። ግፍ ሚዛን የለውም። ብሶትማ ተራ በደል ነው። ዝምታም እሽታም መልስም ነገርም ነው። ይህ ስንኝ ራሱ ያዘፍሬ አንገቱን አዘልሶለታል። ዝምታም እሽታም አቀርቅረህ ሞት የምትደግስባቸው አመጾች ናቸው። እንዳላራዝመው እንጂ አንድ ንጉስ ያለውን ጭብጡን ብቻ ልንገራችሁ። ንጉሱ በየጊዜው በህዝቡ ላይ የጨመረ የህዝቡን ስሜት ይለካል። ባለሟሎቹንም ምን አለ ህዝቡ ሲላቸው በጣም ጮኸ ይሉታል። አንድ ሁለት ጊዜ በዚህ መልክ ከተጠለ በኋላ ሶስተኛ ግብሩን ጨምሮ ህዝቡ ምን አለ ሲል አይ አሁን ጸጥ ነው ያለው ይሉታል። ንጉሱም በሉ አሁን ባስቸኳይ ግብሩን ቀንሱ ህዝብ ጸጥ ካለ ችግር አለ አለ ይባላል። ዝምታም እሽታም መልስም ነገርም ነው። ዝምታና ሽታ የማመጽ ምልክት በዚያውም እንደማይነበብ ፊርማ ጥሩ መልስ በዚህም የሚከተል የከፋ ነገር መኖሩ በዘመናዎቿ ተቀንቅኗል። የአብሮ መኖሩ እሴት የዘመናት ቅርስ ብላ ብል እየበላው ነው ወገኔ ተነስ የተጓዝንበት የስተት ጎዳና ብል ሆኖ ሀገራችን የተደገፈችበት ምሰሶ ብል እንደበላው እንጨት ድንገት እንዳይሰበር የሁላችንም ስጋት ነው አሁን በየቦታው ከክልሌ በክልሌ የሚሉ ሰዎች እኮ ብል ማለት ናቸው አው አውቀውም ሆነ ሳውቁ የሀገር ምሰሶ የሚግጡ ምስጦች አብሮ የመኖር ባህል ሲጠፋ አገር ትፈርሳለች እንጂ መለስ እንዳለው አማራና ኦሮሞ እንዳይጋቡ ወይም በአማራና በኦሮሞ ፍች ላይ የተመሰረተች ኢትዮጵያ ልትጸና አትችልም ይህን ጽሑፍ የምዘጋው በኃይሉ ገብረ በኃይሉ ይቅርታ በኃይሉ ገብረ ዮሐንስ የበረከተ መርገም የግጥም አዝማች ነው ከጥንት ጀምሮ እኛ እንደምናውቀው ሲነድ ሲቃጠል የሚስቅ እሳት ነው የበረከተ መርገም የግጥም ማጠንጠኛ ይሄ ነው ሃኒሻም በዛ ዘመን የሀገሯ ጉዳይ ልቧን ሲነካው ሀገሯ በቁልቁለት እየተንደረደረች የስበት ህጉ ወርውሮ ሊደፋት ሲል ከፍ በይ ሀገሬ ከፍ ከፍ ይያለች ልትደግፋት ትሞክራለች ስለ ህዝብ ስለ ሀገር ስለ በደል መቆርቆር ማለት ይሄ ነው በዚያው በእሳቱ ዘመን ወገን ባለበት እሳት ውስጥ አብሮ ገብቶ ቅዱስ ገብርኤልን መሆን ነው አለዚያ ወያኔ አገር መግዛት እንደጀመረ አንድ ሽማግሌ እንዳሉት መሆን አሁን አንዳንድ በራሳቸው ፈቃድ ተዋቂነን እንደሚሉ አይጢስቶች አይገባም ሽማግሌው የወያኔ ታጋይ ሰብስቧቸው እጃቸውን ያወጡና እኔም እኮ ደርግን ታግያለሁ ብለው መናገር ይጀምራሉ ባለ ስምንት አይን ጫማ የተጫማ ወያኔም እንዴት ነበር ትግሎት አባት ቢላቸው ያው በቅኔ ነው አሉት የኛ አርቲስቶች መንግስ በተቀየረ ቁጥር እጥፍ ብለው ባትሰሙና ባይገባችሁ ነው እንጂ እኛም በቅኔ ተዋቅተናል ይላሉ ስም ልትቀስ እንዴ ሃኒሻን የመሳሰሉት አስራት ብዬ የምጠራቸው ከያኔዎች ግን ህዝባቸውን በሚበላ ሰዓት ውስጥ ገብተው በዛው ዘመን ህዝቡን መስለው ህዝቡን አክለው ይጮሃሉ ለዚህ ስራቸው ግን ህዝብ ዕውቅና ሊሰጣቸው ይገባል በሚቀጥለው አንድ ሌላ ሰው እናነሳለን ደህና ሰንብቱልኝ ይላል ወንድማችን ይሄን ጽሑፍ ላከልን አቶ ታደሰ ጫኔ I'm not the one who's running out of time. አድማጮቻችን ይህ የምታዳምጡት ስቶክሆልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ ከጧቱ 4 ሰዓት እስከ 6 ሰዓት በኢትዮጵያ ሰዓት አቆጣጠር የሚያስተላልፈውን ፕሮግራም ጀምሯል። እንግዲህ ቀደም ብዬ የሬዲዮኑ አዲስ አመት ዘንድሮ በጋራ በህብረት አንድ ላይ ሆነን ማናከብረው በመሆኑ አድማጮቻችን ይህ የዚህ የሬዲዮ ፕሮግራም መተላለፍ የሚችለው በየአመቱ በአመት አንድ ቀን በሚናደርገው ዝግጅት ከሚገኘው ገቢና እንዲሁም አንዳንድ የሬዲዮ አፍቃሪዎቻችን አልፎ አልፎ የሚያስገቡልን እርዳታ በመሆኑ ዘንድሮ ደግሞ ይሄ ዝግጅት እንደማይደረግ ስለምናውቅ በኮሮና ምክንያት የእርዳታ እጃችሁን ማለትም በዚያን ጊዜ ልታደርጉ የምትችሉት የተዘጋጃችሁትን የእርዳታ ወይንም የመግቢያ ዋጋ በሬዲዮናችን ስዊች ቁጥርና በፖስቲሮም እንድታስገቡልን በትትና እየገለጥን ቀደም ብዬ ወደ ኋላ ላይ ገልጻለሁ ብዬ ነበር። አሁን እንግዲህ ፊት ለፊት ያለ የሬዲዮኑ የፖስቲሮ ቁጥር በመጀመሪያ በሱ ጀምራለሁ። ፖስቲሮ 92 51 844 ሰረዝ 8 ደግመዋለሁ። 92 51 844 ሰረዝ 8 ለሶስተኛ ጊዜ 92 51 844 ሰረዝ 8 ለአብዛኛው ኢትዮጵያዊ የሚቀለው ለማንኛውም በብዛት የሚቀለው ስዊች ስለሆነ ስዊች ለመጠቀም ለምትፈልጉ ደግሞ የሬዲዮን ስዊች 1 2 3 0 8 7 7 3 8 1 እደግመዋለሁ። የሬዲዮን ስዊች 1 2 3 0 8 7 7 3 8 1 ለሶስተኛ ጊዜ 1 2 3 0 8 7 7 3 8 1 መሆኑን እየገለጽን በተጨማሪም በተደጋጋሚ በሚቀጥሉት ፕሮግራሞቻችን የምንገልጽ መሆኑን እየገለጽን በሬዲዮኑ ዌብሳይት ላይ ብትገቡም ታገኙታላችሁ። አሁን ሰዓት ጀምሮ ኦሬዲ ወጥቷል ቁጥሮቹ። ሬዲዮኑን ለመከታተል በቀጥታ ለማትችሉ ደግሞ አድማጮቻችን ከሬዲዮኑ ፕሮግራም ካለቀ በኋላ ሬዲዮኑን በቀጥታ ስቱዲዮ ውስጥ ማነው ሬዲዮ ዌብሳይት ላይ ገብታችሁ www.ethiopiancenter.com ብላችሁ በመግባት መከታተል ትችላላችሁ። ይቅርታ .org ነው www.ethiopiancenter.org ገብታችሁ መከታተል ትችላላችሁ። በቀጥታ ይሄ ፕሮግራም ለመከታተል ለምትፈልጉ ደግሞ ራዲዮ ሲድቫስት የሚለውን በጉግል አርጋችሁ መከታተል በቀጥታ ትችላላችሁ። ይሄው ነው እንግዲህ መልእክቴ ማን ይበቃል። Yeah, I'm so happy. Sanjo,
አድማጮቻችን የምታዳምጡት በስቶኮልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። ፕሮግራማችን ይቀጥላል። አሁን ከዚህ ቀጥሎ
እንግዲህ በወቅቱ ላይ በወቅቱን አንዳንድ ነጥቦችን ስንተነንላለን። አንሻን ከፍ በይ ሀገሬ ብላ ያው አገሯን ከፍ አድርጋ እንትን ብላለች። የአብሮ የመኖር የዘመናት ሴታችንም እንደዛው እንግዲህ እንድናስተውስ አድርጎናል። አሁን በአገራችን
ግን አንሻ በጣም አገር ከመወረዳ የተነሳ እንዲሁ ደግሞ ያላት ደግሞ በቃ ሰባዊ እንትናቷ በጣም እንትላል። እኔ ባንድ ወቅት አግኝቻታለሁ ኖርዌይ። እንደውም እኔ ነኝ የሙዚቃዎች ያወጣሽ ጊዜ አብረን እየሰራ ነው እና እንደው እኔም ራሴ እድለኛ ነኝ ከሷ ጋር
እንደዚህ አይነት ኢትዮጵያውያኖች ናቸው። ሴቶች ተላላክ ሴቶች እጅጋየው ሽባቦ ሀገርን አብሮ መኖር እስቴትን እንት ማለት በዚህ ላይ አብሮነታችን ከዚህ ቀደም ራሱ ቸር ኦፍ ዘ ኖርዌጂያን ኖብል ኮሚቴ በኤሪትሪያስ አንደሽን ጠቅላይ ሚኒስትር ኖብል ባገኙ ጊዜ ስለ ሉሲ ተነስተው ነበር። ሉሲ የሰው ልጅ አፋር ላይ የመገኛ ኢትዮጵያን አንድነት ሰዎች አንድ መሆናችንን ሰዎች ኢትዮጵያውያን ብቻ ሳይሆን መላ የዓለም ሰዎች አንድ ዘር መሆን የሰው ዘር መሆናችንን የሚያሳዩ ብዙ ኢትዮጵያውያንነታችንን እንትን የሚሉ እንዳሉ ይታወቃል። ከብዙ ዘመናት አሁን አንድ የጋራ ታሪክ የለንም እንደሚሉ እንኳን እኛ ኢትዮጵያውያን የዓለም ዓለም ህዝቦች የጋራ ታሪኮች አለን። አሁን እንትን ራሱ አሁን ጆዋር እንጽፈኛ እንትኖች ያዙት አሁን ያው ሁሉም በእስር ቤት ይገኛሉ። ትክክለኛው ፍርድ መንግስት ወንጀሉን መርምሮ እስኪያቀርብ አሁን በቀርብ ራሱ አሁን ታምም ያለው ተቅማጥ ይዞኛል በሚል ታምም ያለው ብሎ ፍርድ ቤት ቀርቦ ነበር። እሱ ስለታመመ ሌላው ሰዎች ላይ ወገን አደጋ የሚደርስበት የለም። ነገር ግን አንድነታችንን ለማሳየት አጼ ሚኒሊክም የሚኒሊክ ዳግማዊ ሚኒሊክ ሆስፒታል ስለሚገኝ እዛ እንግዲህ ህክምናውን ማድረግ ይችላል። ከእቴጌ ጣይቱም ሆቴል የታወቀ ነው። ቢፈልግ ጨጨብሳም ቢፈልግም የዶሮም ወጥ ከዛ እየቀረበ ፍትህ እስኪያገኝ ድረስ ህክምና መንግስት እንዲያገኝ ፈቅዶለታል። አጼ ሚኒሊክ ግን ለመላ ኢትዮጵያውያን ስልክ መገናኛ አሁንም ቢሆን ሆስፒታል የጋራ እናታችን ይገልጻል። ሁሉም ህዝብ ሄዶ መታከም የሚችልበትን ይሄንን እንደው ለማንሳትም ነው። የተለያዩ ያው የፖለቲካ እስረኞችም አሉ። እነሱም ፍትሃቸውን እስኪያገኙ ድረስ መንግስት ትክክለኛ ሆነ ለምሳሌ ኢንጂነር ይልቃል እስር ላይ ይገኛሉ። የፖለቲካ ወይም በዚህ በአጫሉ ግድያ በግርግሩ እስር ላይ ይገኛሉ። ቤታቸው ተገኘ ያለው ፖሊስ መረጃ ያቀረበው ካሴቶች ተገኙ ነው የተባለው። ካሴት ያጫሉ ካሴት ይሁን የአስቴር ይሁን አልታወቀም። እነዚህም ሰዎች እንደ ወንጀለኛ ወይም ጄኖሳይድ እንደተ ፍንትንም አልተፈቀደላቸው እንድነው የዋስ መብት ምክንያቱም ያው ህግ በህጉ መሰረት ህጉ የዋስ መብት መንግስት ትስክላቸው እስር ቤት መቆየት አለባቸው። እስክንድር ነጋም እንደዛው እንደውም እስክንድር ነጋ እንደው ነጥቦች ለማንሳት ከአንድ አመት በፊት አሜሪካ ጉዞ ባረገው ጊዜ ባልደራስነት ወደ ፖለቲካ ለመቀየር ባደረገው ጊዜ ይህ ስጋት እንዳለ ለተባበሩት መንግስታት ጥቆማ አድርሷል። ለሌላም ደግሞ ዩሮፒያን ዩኒየን ላይ ብራስልስ ሄዶም አሳውቋል። ለኢትዮጵያ መንግስትም ጥቆማ ሰጥቶ ነበር። እንግዲህ ያው ሌሎችም ልደቱም አለ በቀለ ግረ መሳሪያም የተገኘባቸው አሉ። የተለያዩ ምርመራዎች እየተካሄዱ ነው። እንግዲህ መንግስት ትክክለኛና እውነተኛ ሆነ ፍትህን በቅርብ ጊዜ ውስጥ ለኢትዮጵያ ህዝብ እንደሚያሳይ መንግስትም ለፍትህ ቆራጥነት መሆኑን በእነዚህ በፖለቲከኞች በተነሳው አምባጓሮ ወይም በተነሳ ግጭት ብዙ ንጹሃኖች አልቀዋል። ብዙ ንብረት በሚሊየን የሚከሰት ንብረት ወድሟል። እስካሁንም ስጋት ላይ ነው። እንደገና በይበልጥ ደግሞ የአዲስ አበባ ጉዳይ አሁንም ከፍተኛ ደረጃ ላይ ነው። እና በዚህ ላይ እንደው መርሶም አህመድም በነዚህ
አዲስ አበባ ጉዳይ ካነሳ ሀይቀር በጣም ኢንትረስቲንግ ነገር የታዘብኩት ኢዜማ ሰሞኑን በግልጽ ወጥቶ አዲስ አበባን ጥያቄ ለመጀመሪያ ጊዜ በደንብ ሲያነሳ አዳምጫለሁ። ትንሽ አንዳንድ ታዛቢዎች የሚሉት ምንድነው እስከዛሬ የት ነበር የሚሉ አሉ። ግን ሰውን ለምን ትናንትና አልነቃህም ለምን ትናንትና አላወቅክም ብሎ መወንጀልም ተገቢ አይደለም። ዋናው ነገር ጥያቄውን ማንሳቱ ተገቢ መሆኑን ማመኑ ራሱ ትልቅ ነገር ነው። ምክንያቱም ይሄንን አንስተው ሲጨቃጨቁ ሲከራከሩ ለህዝብ ሲያስረዱ ማአት የደረሰባቸው የተተፋባቸው የተረገጡ የታሰሩ ስቃያቸውን ያዩ አሁንም የታሰሩ ሰዎች አሉ ድርጅቶች አሉ። እና እነሱንም ማሰብ ያስፈልጋል። ዞሮ ዞሮ ቁም ነገሩ ለምን ትናንት አላነሳችሁም ብሎ አምባጋሮ ማንሳት አስፈልጋ አይመስለኝም። ግን ያው ነገሮችን እንደምንታዘብ ሰዎች እንደመሆናችን መጠን ሁሉንም ነገር እንደምንታዘብ መታወቅ አለበት። ዋናው ቁም ነገር ግን ያስደሰተኝ ነገር ቢሆን የተወሰኑ ድርጅቶችና የተወሰኑ ኃይሎች ሽንጣቸውን ገትረው ማአት ሲከፍሉ በዚህ በአዲስ አበባ ጥያቄ ላይ ሌላው ዝም ብሎ ታዝቦ የነበረው ተቀባይነት አግኝቶ ያ ጥያቄ እንደዋና መቅረቡ ደስ የሚያሰኝ ነው። ሌላው
ጥያቄ ለጠይቀ መጠይቅ ሆነ ማለት አሁን መንግስት ኢዜማ በአዲስ አበባ ብዙ ነገሮች ተነስተዋል፣ ብዙ ጥያቄዎች ተነስተዋል። ለምሳሌ አዲስ አበባ ኮንዶሚኒየም ቤቶች እደላ ወደ 7500 የሚሆኑ ያው በግልጽ መንግስት የተናገረው ነው አዲስ አበባ ላይ ሲመጡ እና አዲስ አበባ ኮንዶሚኒየም በዚህ ላይ ኢዜማ አክቲቭሊ ከመንግስት ጋር እንዳለው እንትን አክቲቭሊ ፓርቲሲፔት አላረገምም። የዚህ አዲስ አበባን ህዝብም ሙሉ በሙሉ እንደ በዚህ ላይ ምን ያህል ጥረት እንዳደረገም ብዙም የታየ ነገር የለም። ሁለተኛ ለሌሎችም በአዲስ አበባ ዙሪያ ላይ ጠንካራ ድርጅቶች የሉም። ኢትዮጵያ አዲስ አበባ የኢትዮጵያ ዋና ከተማ የብሔር ብሔረሰቦች መቀመጫ ከዚህ ቀደም ያነሳሁት ነጥብ አለ። እሱም ለምን የኦሮሚያ ዜግነት ቢሮና መምጣት ተከፈተ በሚለው ይሄን ሁኔታ ማንስችን ትብየ ነበር። አሁን ደግሞ በአዲስ አበባ ውስጥ የምንድነው ገዳ ስርዓት እንዲማሩ አዲስ አበባ የሚመጡ አሉና እንደዛም የሚል እንትን አለ። ሁለታ ኢዜማ ሲነሳ ነው ይሄን ጥያቄ የአዲስ አበባ ከንቲባ ኢንጂነር ታከለ ኡማ ሲነሳ ነው ይሄን ጥያቄ የቀረበው። የጋራ መጫወት ያለ ይመስላል በብልጽግናና በኢዜማ። ምክንያቱም በወቅቱ መጠየቅም አለበት ያ ነገር ሲከሰት። እንደገናም ደግሞ እንደዚህ አይነት የመሬት ወረራና እንደዚህ ካሉ እንዴት ነው ይሄንን አንተ ምታይ?
እንግዲህ ለኔ ምንድነው በፖለቲካ ዓለም ላይ ነገሮች ይለዋወጣሉ። በተለያየ ጊዜ የተለዋወጠ ሁኔታዎች ይፈጠራሉ። ስፔኩሌት ማረ ሁሉም የራሱን ስፔኩሌሽን መስጠት ይችላል። ግን በስፔኩሌሽን ደግሞ ከስፔኩሌሽን ተነስቶ ነገሮች እንደዚህ ናቸው ለማለት አስቸጋሪ ነው።
ግምት
ተነስቶ ማረጋገጫ በለለበት መናገሩ ጥሩ አይመስለኝም። ግን በሌላ በኩል ደግሞ እንደማንኛውም ሰው ነገሮችን መገመት እንደጥርጣሬ ማየት ይችላል። እንዴ ለምንድን ነው እስከዛሬ ኢዜማ ዝም ብሎ ተኝቶ ሌሎቹ ሲታሰሩ ሲደበደቡ ምን ሲባሉ ምንም ነገር ሳያነሳ ቆይቶ ዛሬ ለምን አነሳ? ኢንጂነር ስለተነሱ ነው ማለት ይችላል። ግን ያ በቂ አይደለም። ያ ደግሞ በጋራ ለመስራትና በጋራ ለመኖር ለሚፈልግ ህዝብ ጠቃሚ አይመስለኝም። ማናን ነገሮችን እየታዘቡ ማለፍም አንድ ትልቅ ነገር ነው ብዬ ነው የምገምተው። በሌላ በኩል ግን ምንድነው አንድ የሚያሳስበኝ ነገር የአዲስ አበባ ጉዳይ ዛሬ አይደለም የተጀመረው። ራሱ ኢዜማ በተናገረው ላይ አዲስ አበባ በራሷ ልጆች መቼም ተስተዳድራ አታውቅም ይላል። በእውነት ደግሞ በራሷ ልጆች ተስተዳድራ አታውቅም። እንደውም ያሁኑማ የሚገርመው ያለፈውም ያሁኑም የሚገርመው በመተዳደር ደግሞ በህጉ ላይ የሚለው እንደው ህገ መንግስቱ ላይ አዲስ አበባ በራሷ መራጮች በተመረጡ ከራሷ መራጮች ከወጡ ተመራጮች ከዛ ኮሚቴ ውስጥ ከዛ
ከምክር ቤቱ
አዲስ ምክር ቤቱ ውስጥ የሚመረጥ ሰው ነው የሚመራት። ግን የሚያሳዝነው አዲስ አበባ የብዙ ልሂቃን የብዙ ምሁራን መኖሪያ ሀገር የሆነችው አዲስ አበባ የራሷ ሀገር ማስተዳደር የሚችል ሰው የለላት ይመስል አዲስ አበባ ያልኖረ አዲስ አበባ ያልተወለደ አዲስ አበባ ያልኖረ በዚህ ላይ ምክር ቤት ውስጥ እንኳን የለለ ሰው እያመጡ ነው የሚሾሙት በላይዋ ላይ እና ይሄንን ለምን እንደሆነ ምክንያቱም በፖለቲካ ዓለም ላይ ምን አለ መሰላችሁ እኔ ማምንበት አይሆንንም ትተህ ይሆንናል ጠርጥር ይባላል። ምክንያቱም በፖለቲካ ዓለም ላይ አይሆንም የሚባል ነገር የለም። ሁሉም ነገር ሊሆን ይችላል የጊዜ ሁኔታ ነው የሚለዋወጠውና ለምንድነው እንዲሚደረገው? ማአት እንትኖችን ሰማለን ማአት ዛቻዎች ማአት ፉከራዎችን ሰማለን በአዲስ አበባ ላይ ንምጥማጥሽ እናጠፋለን በእኛ ካልሆንሽ ወይና ተፋሻለን ወይኛ ለኛ ተወኛለሽ ወደዘ ወዘተ ወዘተ ይስማል። እነዚህ ነገሮች ከተለያየ አቅጣጫ ሲመጡ ዴ ምንድነው ነገሩ? እነት አለ ወይ ነው ዝም ብሎ ዛቻ ነው? ለምንስ ደሞ ከተለያየ አከባቢን ሰማው ጀመር? አሁን የብልጽግና የኦሮሚያ ተወካይ የሆኑት አቶ ታየ ሲናገሩ ሰምቻቸዋል። እሳቸው ናቸው እንግዲህ ደንዳ ትልቅ የሚባሉት የዚህ የኦሮሚያ የብልጽግና እሳቸውም ሽንጣቸውን ገትረው ነው አዲስ አበባ የኦሮሚያዎች የሚሉት። ማን ነው የቀረው? ሽመልስ ፕሬዝዳንቱ እንደውም እሳቸውም የሚሉት አዲስ አበባ የኛ ካልሆነች እናጠፋታለን በሌላ አነጋገር ሶስት ቦታን ከፍላታለን ወዘተ ሲሉ ስትሰማ ጠቅላይ ሚኒስትር ምንወዳቸው ጠቅላይ ሚኒስትር አብይ ምናከብራቸው ምናምናቸው ደግሞ በአዲስ አበባ ጥያቄ ላይ ፍቅርን ሰላምን በየሁኔታው የሚሰብኩትና የሚገልጹት ጠቅላይ ሚኒስትራችን በአደባባይ ወጥተው ከማን ነው ባልደራስን በአዲስ አበባ ጥያቄ ላይ ጦርነትን ከፍታለን ሲሉ ምንድነው ይሄ ነገር? ምክንያቱም ይሆናልን አይሆንንም ትተ ይሆናልን ጠርጥር ነው ምንድነው ይሄ ነገር ያሰኛል። ሌላው ያሳሰበ ምንድነው መመልከት ያለብን አንዳንድ ነገሮችን መጠርጠር አሁን ሰሞኑን እየተካሄደ ነው የምንድነው የፖለቲካ ድርጅቶች ውይይት እዛው ውይይት ላይ ሁሉም ሲጠሩ ኢቭን አልፎ ተርፎ ሰባው ላይ ውይይት ካደረጉት አንዱ ዶክተር መረራ ጉዲና ስለ ሚኒሊክ ጡት መቁረጥ ምንም ማስረጃ የላቸውም ያንን እንደ ተነጹ እንደ የትምርት እንትና አርገው የውነት ማህደር አርገው ያቀርቡበት እንት ላይ ለአንድነት ለኢትዮጵያ ብለው ለሚታገሉ ኃይሎች ጥሪ አልቀረበላቸው ለምሳሌ የአንድ የሰማውት የመሐመድ አሊ መሐመድ የሚባል የድቅንጅት መሪ አሁን አዲስ ድርጅት አቋቁሟል በሰንት ጭቅጭቅ ነው የገባውት ብሎ ጻፈ ባልደራስ በጠቅላላው አልተጠራ ምንድነው እሱ የሆኑ ኃይሎችን ለማግሸሽ እኔ በህጋዊ መንገድ ጥፋት በመስራታቸው አላግባብ በማድረጋቸው መገለል ያለባቸው መታሰር ያለባቸው ህግ ነውና ህግን ማክበር ያለባቸው ሰው ድርጅቶችም ሰዎች አልቀውም ግን ምንም ሳያጠፉ ውሃ ቀጠነ ይያሉ አንድ ሀገር ውስጥ በዲሞክራሲ መንገድ መታገል የሚፈልጉ ኃይሎችን በተለያየ መንገድ ማሸሽ ትርጣሬ ይፈጥርብኛል ምን ታስቦ ነው ምንድነው ለወደፊቱ እየተዘጋጀልን ያለው መሪዎቻችን ይሄን ነገር አስበውበት ነው ወይስ ከስራቸው ያሉ አበላባዮች ሃይ ሃይ ያሏቸው ነው የሚለው ሐሳብ ውስጥ ይከተኛል እና እንደዚህ አይነት ነገሮችን ደግሞ አውጥቶ መወያየት ለወደፊቱ ነገሮች ሳይበረቱ ሳይበላሹ ለማረም ይረዳናል አለበለዚያ ከሄደ በኋላ ዋጋ የለውም ለምሳሌ እውነት ለመናገር ከፈለግን ይሄ ነገር ሰሞኑን የተፈጠረው 230 ሰው ሞቶ የተባለበት እነስክንድር በአደባባይ ተናግረዋል አሜሪካን ሄዶ ተናግረዋል ሌላም ቦታ ሄዶ ተናግረዋል ለመንግስት ሁሉ አስረድተዋል ይሄ ነገር ሊደርስ ይችላል ግን ጭራሽ እነሱን በዛ ክስ ማሰር እንዴት ነው ለኛም ለራሳችን ጠቅላይ ሚኒስትሩን እንወዳቸዋለን ለሚለው ትርጣሬ ውስጥ ይከተናል እና ይሄ ነገር መታሰብ አለበት እውነትን ሳንፈራ ለሀገራችን ለህዝባችን ቆመናል የምንል ከሆነ ማንንም ሳናዳላ ለእውነት ብቻ መስራት መቻል መናገር መቻል አለብን
እንዳልከው አሁን ሁለት ከምክር ቤትም የለም ህግ ጥሰት አለበት ውሹመቱ ከመጀመሪያም ኢንጂነር ታከለው ውሹመት እንደዚህ ጭቅጭቅ አስነስቶ ነበር አሁን ድጋሚ ሆነ ህዝብ አዲስ አበባ ህዝብ ራሱ የመምረጥ መብቱን በህግ በተከተለ እንዲጠቀም አልተፈቀደለትም እንዲጠቀም አልተደረገም ያው እንደ የዲክታተሮች እንትን አለ ራስ እኔን የሚያውቅልህና እኔ አውቅልሃለሁ የሚያውቅልህንም እኔ አውቄ መርጥልሃለሁ አይነት ነው ሁሉም ይደረግ ህዝብ በህዝብ ተቀባይነት ከሌለ ደግሞ ቀጣይነቱ ስጋት ይኖረዋል ማለት
ኢዜማ ኢዜማ በዚህ ጉዳይ ላይ ብቻ አይደለም ሰሞኑን መግለጫ ያጠናቀቀው ኦኬ በአዲስ አበባ ጉዳይ ላይ ኢዜማ ከመጀመሪያው ጀምሮ አቋሙ አዲስ አበባ በአዲስ አበባ ህዝብ ያመረጣበትናውን ከመጀመሪያው በብዙ መድረኮችም ተናግረዋል እሱን ተናል ማሁን እንደ መግለጫ መልክን ተስራ ሌላው ስለ ምርጫው ጉዳይ ነው ስለ ምርጫው ምንም አይነት ነገር እንቅስቃሴ እየተደረጋለ ምርጫው አሁን ከ9 ወር በኋላ ምናን ይደረጋል ተብሎ ግን ቀድመ ዝግጅቶች አላ አይደል የምት ምርጫ ከስከሳ ምናን አይደረግም በማለት እንትን ነው እንጂ ዋናው አዲስ አበባ ጉዳይ አዲስ አበባ ህዝብ መረጣው ነው የሚመረጣው ነው ስለዚህ ከዛ በፊት ያለ ማረግ የምርጫው
ወሳኝ ነገር
አለበት የአዲስ ስለዚህ ስለ ምርጫውም ነው በደም እንትን ማለት ይደረጋል
እውነት ለመናገር ኢዜማ ስለ ምርጫው ብቻ ሳይሆን ብዙ ነገሮችን አንስቷል ብዙ ወሳኝ የሆኑ ነገሮችን አንስቷል ግን ዛም ላይ ብዙ ነገሮችን ማንሳትና መወያየት ይቻላል ምርጫውን የሚደነቅ ነው አቋማቸው ዝም ያለ ይመስላል ስለ ምርጫው መንግስት ዝም ብሎ ሊያሳልፎ ያሰበ ይመስላል አባባል ነው ያንን ባይሆን እንኳን ነገሮችን በፖለቲካ ዓለም ላይ አስቀድሞ ማስጠንቀቅ ይሄ ነገር ፍርሃት አለን ብሎ መናገር መንግስትን መቃወም አይደለም መንግስትም አንዳንድ ጊዜ ሊረሳ ይችላል ያን ማስተዋወስ ነው ሌላው በቤቶች ጉዳይ ያደረገውን እንትን እንጠብቃለን ውጤቱን
የመሬቱንና ቤቶች
አዎ ግን ችግሩ ምንድነው እሺ የዴሞክራሲ የሚተዳደሩ ሀገሮችና ዴሞክራሲ የሌለበት ሀገር ልዩነቱ አንድ ትልቅ ልዩነት ነው ያለው ዴሞክራሲ በዴሞክራቲክ እንትን የሚተዳደሩ ሀገሮች ሰው መቃወም ሲጀምር ሰላማዊ ሰልፍ ሲያደርግ መንግስት ወዲያው ሪአክሽን ይወስዳል እኛ ሀገር ግን የፈለገውን ጮህ የፈለገውን ብትናገር ምን ብትል አንድ ባለስልጣን እንኳን ዘርፎ ምን ብሎ ገለል ይደረጋል እንጂ ያ ጥፋት ነው ተብሎ ለህዝብ አይነገርም አይጋለጥም ይሄ እንዲህ አይነቱ ነገር ከዲሞክራሲ አሰራር ውጭ ነው አሁን የኢንጂነሩ መታማት ምን ማለት እንዳለ ሆኖ ከዛ አንስተው ሚኒስተር ሲደረጉ ሌላው ምንድነው የሚመስለው? እንደፈለኩ በሰርክ በባላ sultaan ካለኝ የፈለኩትን ማድረግ ይችላልው ነው የሚለውና መጥፎ አርአያነት ነው የሚያስገደው ለማለት ነው። አድማጮቻችን አሁን 5 ሰዓት ሆኗል። ከዚህ በመከተል ዜናዎችን እናሰማችኋለን።
እንደምናረፈዳችሁ አድማጮች ከራፋዶ 11 ሰዓት ሆኗል። ከኢትዮጵያ ድምጽ ሬዲዮ የሳምንቱ በዜናዎች ቀጥሎ ይሰማሉ። በአማራ ክልል ከፍተኛ ባለስልጣናት ለምግደል የተደረገው ሴራ ከሸፈ የተባለው ሐሰት መሆኑ ተገለጸ። ኢትዮጵያ ቼክ የተባለው ድረገጽ መረጃውን ሰጥቶ የተባሉትን የአማራ ክልል ፖሊስ ኮሚሽን ኮሚሽነር አቶ አበራዳሙን ትናንት ማምሻውን በስልክ አነጋግሯል። ተአበረ ሲናገሩ ይህ ፍጹም ስህተት የሆነ ወሬ ነው። አሁን ላይ በክልሉ ምንም አይነት የጸጥታ መደፍረስ መሆኑ የተባለው አይነት ችግር አልተከሰተም ያሉ ሲሆን ሚዛን ቴሌቪዥን የተባለው የዩቲዩብ ገጽ ላይ በስልክ ገብተው ተጠርጣሪዎች እንደተያዙ የሚያወሩት እርሳቸው እንደሆነ ሲጠየቁ ጊዜውን አላስተውስም በፍጹም ግን የቅርብ ጊዜ አይደለም ብለዋል። ክልሉን የሚመራው የአማራ ብልጽግና ፓርቲ ጽፈት ቤት ትናንት ማምሻውን ባወጣው መግለጫ ምንም አይነት የተቃጣ የግድያ ሙከራ የሌለና ልክ እንደወትረው ሁሉ ያለምንም ችግር በስራ ላይ የሚገኙ መሆኑን እየገለጸን እንደ አይነት ህዝባችንን ለማደናገር የሚለቀቁ መረጃዎችን የሚለቀቁበትን አላማና ፍላጎት ከማን እንደሚያነጭ በመረዳት መረጃዎቹን ከማሰራጨት በፊት አስፈላጊውን ጥንቃቄ ማድረግ እንደሚገባ ለማሳሰብ እንወዳለን ብሏል። አዳነች አቤቤ የአዲስ አበባ ከተማ ምክትል ከንቲባ ሆነው ተሾመዋል። አዲስ አበባ ከተማ ምክር ቤት ባለፈው ማክሰኞ ናሲ 12/2012 ባካሄደው አስቸኳይ ስብሰባ አዳነች አቤቤን ምክትል ከንቲባ አድርጎ ሾመዋል። የጠቅላይ አቃቤ ሕግ ስልጣናቸውን የለቀቁት አዳነች የአዲስ አበባ ከተማን ለመምራት ቃለ መሐላ ፈጽመዋል። የከተማይቱ ምክር ቤት አስቸኳይ ጉባኤ ከተገኙት 85 የምክር ቤት አባላት መካከል 77 አባላት አዳነች አቤቤ ምክትል ከንቲባ ሆነው እንዲሾሙ ድጋፍ ሰጡ። 6 አባላት ተቃውመዋል። 2 አባላት ደግሞ ድምጽ ከመስጠት ታቅበዋል። ከተሰናባቹ ምክትል ከንቲባ ታከለው ማረጅ የከተማይቱን ቁልፍ የተረከቡት አዳነች በምክትል ከንቲባ ማዕረግ የአዲስ አበባ አገልግሎት ሰጪ ተቋማት አስተባባሪ ሆነው እንዲሾሙ ጃንጥራር አባይን በእጩነት አቅርበዋል። ምክር ቤቱም የአቶ ጃንጥራርን ሹመት ያለ ተቃውሞ አጽድቋል። አዲሱ ተሾመ የከተማ ልማትና ኮንስትራክሽን ሚኒስትር ሆነው ያገለገሉ ሲሆን የጠቅላይ ሚኒስትር አብይ አህመድ አማካሪም ነበሩ። በተያያዘም ጠቅላይ ሚኒስትር ዶክተር አብይ አህመድ 10 የመንግስት ከፍተኛ ባለስልጣናትን ሹመትን አጽድቀዋል። በሌላ ዜና አዲስ አበባ በመረጣቸው ከንቲባ እንደተተዳደር ሲል ኢዜማ ማሳሰቡ ተዘግቧል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ አዲስ አበባ አንድም በመረጣቸው ከንቲባ ለመተዳደር አልቻለችም፣ አሁን እየታዩ ያሉት የሹመት ሂደቶች ለውጥ የሚፈጥሩ አይደሉም ብሏል። ሰሞኑን በሰጠው መግለጫ የኢዜማ ምክትል መሪ አንዷለም አራጌ እንዳሉት የከንቲባ ሹመት ሂደት ጉልቻ ቢቀየር ወጣ ያጣፈጥም ነውና ትክክለኛ ምርጫ መሆን ያለበት ህዝቡ በሚፈልገው መንገድ ከንቲባው እንዲመርጥ ምርጫ ማካሄድ ብቻ ነው ብለዋል። በኮሮና ቫይረስ ምክንያት የተራዘመው ሀገራዊ ምርጫ ሲሆን በቀጣይ ጊዜ ስለመካሄዱ የሚያመላክት ፍንጭ የለም የሚሉት ወከተል መሪው በሀገሪቱ ምርጫ የሌለ እስኪመስል ድረስ ለምርጫ የሚደረገው እንቅስቃሴ ሞቷል ብለዋል። በመሆኑም ለቀጣይ ሀገራዊ ምርጫ በቂ ዝግጅት እንዲደረግ ዘንድ ከወዲሁ እንቅስቃሴዎች ሊጀመሩ ይገባል ሲሉ ጠይቀዋል። የሲዳማ ክልል የልዩ ኃይል አባላቶችን አስመርቋል። ባለፈው ሰኔ ወር በይፋ የተቋቋመው የሲዳማ ክልል 1010 የልዩ ኃይል አባላትና 74 መደበኛ ፖሊሶችን ትናንት ቅዳሜ ናሐሴ 16 በሐዋሳ ዩኒቨርሲቲ በተካሄደ ስነ ስርዓት አስመርቋል። ተመራቂዎቹ የልዩ ኃይል አባላት ለ12 ቀን የተሰጣቸውን ስልጠና ተከታትለው ማጠናቀቃቸውን የሲዳማ ክልል ኮሙኒኬሽን ቢሮ ኃላፊ አቶ ፊሊፖስ ናሆም ለኢትዮጵያን ኢንሳይደር ተናግረዋል። ስልጠናው ቴክኒካዊ ጉዳዮችን ያካተተ አለመሆኑን አክለዋል። ይልቁንም ስልጠናው በተለያዩ የደቡብ ክልል አካባቢዎች ተመድበው ሲሰሩ የቆዩ የልዩ ኃይል አባላት በሲዳማ ክልል ካለው ህብረተሰብ ሲቀላቀሉ በሚኖራቸው መስተጋብር ላይ ያተኮረ እንደሆነ አብራርተዋል። በመረቃው ስነ ስርዓት ላይ የሲዳማ ክልል ርዕሰ መስተዳድር አቶ ደስታ ሌዳሞን ጨምሮ የክልሉ ከፍተኛ አመራሮች ተገኝተዋል። ስነ ስርዓቱን የሲዳማ ክልል የሚጎራበቱ በደቡብ ክልል ስር ያሉ ዞን ኃላፊዎችና የኦሮሚያ ክልል የምዕራብ አርሲ ዞን አመራሮች መታደማቸውን የሲዳማ ክልል ኮሙኒኬሽን ቢሮ አስታውቋል። ከመንግስት የስራ ኃላፊዎችን በተጨማሪ የመከላከያ ሰራዊትና የፌደራል ፖሊስ አመራሮች ተገኝተዋል ተብሏል። የወላይታ ዞን አመራሮች ከሐላፊነታቸው እንዲነሱ መወሰኑ ተዘግቧል። በደቡብ ክልል የብልጽግና ፓርቲ አስተባባሪ ኮሚቴ በወላይታ ዞን የፓርቲው አስተባባሪ ኮሚቴ አባላት ከፓርቲውና ከመንግስት ስራ ኃላፊነታቸው ከባለፈው ሐሙስ ናሐሴ 14 ጀምሮ እንዲነሱ መወሰኑን አስታውቋል። አስተባባሪ ኮሚቴው ውሳኔውን ይፋ ያደረገው ባለፈው ቅዳሜ ምሽት ባወጣው መግለጫ ነው። መግለጫው ከኃላፊነታቸው እንዲነሱ የተባሉትን ኃላፊዎች በስም ባይዘረዝርም በወላይታ ዞን በአመራርነት ላይ ያሉ ለመሆናቸው በደፈናው ገልጿል። የወላይታ ዞን አመራሮች ለውጡን በጉልበት ለመቀልበስ በተለያዩ ታክቲኮችን በመንደፍ በክልል የመደራጀት ጥያቄ አመላለስ ለማወሳሰብ አቅደው በመፈጸም በዞኑ ያለመረጋጋትና የንጹሃን ዜጎች ሕይወት እንዲቀጠፍ ምክንያት ሆኗል ሲል የአስተባባሪ ኮሚቴው መወንጀሉ ተዘግቧል።
አትሌት ሻለቃ ኃይለ ገብረስላሴ በአንድ ቢሊዮን ብር ጣና ዳርቻ ጎርጎራ ከባቢ በኢትዮጵያ ትልቁን ሪዞርት ሊሰራ ዝግጅት ላይ መሆኑ መናገሩ ተዘግቧል። 10 ሄክታር መሬት ተረክበን ጨርሰን ህጋዊ ፈቃዶችን በማውጣት የውጭ ባለሙያዎችን ለእገዛው ዳገር ቤት ለማስገባት በመሞከር ላይ ነን ብሏል። በ400 ሚሊዮን ብር ወጪ በናዝሬት አዳማ ያስገነባው ሪዞርት ባለፉት ጥቂት ሳምንታት ውስጥ ማስመረቁ ሲዘገብ፣ ቀጣዩ ፕሮጀክትም በደብረ ብርሃን እንደሚሆን ተዘግቧል። የሐዋሳና አርባ ምንጭ ሪዞርቶቹ የዚህ ዓመት የዓለም ትልቁ የጉዞ አውታረ መረብ በሆነው ትሪፕ አድቫይዘር 2020 ዋንጫ ተሸላሚ መሆናቸውም ተዘግቧል። አዲሱ የትግራይ ክልል ምርጫ ኮሚሽን ጳጉሜ 4 አካሂደዋለሁ ለሚለው ክልላዊ ምርጫ የመራጮች ምዝገባ እንደጀመረ የክልሉ ኮሚኒኬሽን ቢሮ በፌስቡክ ገጹ አስታውቋል። የመራጮች ምዝገባው እስከ ነሐሴ 22 ድረስ ይቆያል ተብሏል። ሰሞኑን በኦሮሚያ ክልል በተነሳ ተቃውሞ በትንሹ 9 ሰዎች እንደተገደሉ ሮይተርስ የሆስፒታል ምንጮችን ዋቢ አድርጎ ዘግቧል። አብዛኞቹ የተገደሉት ከጸጥታ ኃይሎች በተተኮሰ ጥይት ነው ብሏል ዘገባው። ባለፈው ማክሰኞ ዕለት የአራር ከተማ 2 ሆስፒታሎች ከአወዳይ ከተማ በጥይት የቆሰሉ ሰዎችን የተቀበሉ ሲሆን 6ቱ ህይወታቸው አልፏል። በጭሮ ከተማ ደግሞ በጥይት ቆስለው ከታከሙት 25 ሰዎች መካከል 3ቱ መሞታቸው ተዘግቧል። በትናንቱ በ24 ሰዓት ውስጥ በተካሄደ ምርመራ 1368 ሰዎች የኮሮና ቫይረስ እንደተገኘባቸው ተዘግቧል። ባለፉት 24 ሰዓት ውስጥ በተደረገ 19776 የላብራቶሪ ምርመራ 1368 ሰዎች የኮሮና ቫይረስ እንደተገኘባቸው ጤና ሚኒስቴር አስታውቋል። በ24 ሰዓት ውስጥም የ25 ሰዎች ህይወት ያለፈ ሲሆን 560 ሰዎች አገግመዋል። እስካሁን በሀገሪቱ በቫይረሱ በምርመራ የተገኘባቸው ሰዎች ቁጥር 39033 ሲደርስ 14480 ሰዎች ደግሞ ከበሽታው አገግመዋል። ያለፉት 24 ሰዓት ጨምሮ በአጠቃላይ 662 ሰዎች በቫይረሱ ህይወታቸው አልፏል። በአሁኑ ወቅት 251 ሰዎች በጽኑ ህክምና ላይ ሲገኙ 23889 ደግሞ ቫይረሱ ያለባቸው ሰዎች መሆናቸው ተገልጿል። በኢትዮጵያ በአጠቃላይ እስከዛሬ ድረስ 736904 የላብራቶሪ ምርመራ መከናወኑ ተዘግቧል። የሳምንቱ አበይት ዜናዎች እነዚህ ነበሩ። ከቀሪ ፕሮግራሞች ጋር መልካም ቆይታ።
Oh,
ቻችን ከዚህ ቀጥሎ ከ በቀጥታ ከኢትዮጵያ ቃለ ምልልስ ይኖረናል ነው።
ኦኬ አስቴር ይስማል?
አቤት
ይስማል?
ይስማል
ነው። ኦኬ የመጀመሪያ ጥያቄ በአክቲቪስት ጋዜጠኛ አርቲስት የትኛው ይመችሻል ወይስ በሁሉም እንዴት ይየ የትኛው በለጥራብዬ ነው?
አይ
እሺ በመጀመሪያ ወደ ስቶኮልም ኢትዮጵያ ሬዲዮ ፕሮግራም ላይ ግዜሽን መስዋዕት አድርገሽ ፍቃደኛ ሆነሽ ግዜሽን መስዋዕት አድርገሽ ለዚህ ውይይት ፍቃደኛ በመሆንሽ ባድመጮቻችን በስቶኮልም ኢትዮጵያ ሬዲዮ ስም ምስጋናዬን አቀርባለሁ።
ይህም በጣም አመሰግናለሁ። ሰላም ለስቴር
ብቻ ሳይሆን አስቴር በዳኔ መሆኗን ብዙ አስቴሮች አሉ፣ ግን አስቴር በዳኔ አንድና አንድ ነች። አድማጮቻችን ከእስክንድር ጋር ውይይት በማድረግ ላይ ያላችሁ ያለችው እህታችን አስቴርቷ አርቲስቷ ጋዜጠኛዋ የሰው ልጆች መብት ተከራካሪዋ አስቴር በዳኔ ነች።
እሺ እሺ እቀበላለሁ። እንግዲህ ጥያቄን የምጀምረው ለመነሻ እንዲሆነን አንቺ ከቀድሞም ጀምሮ ሐሳብሽን በተለያየ ጊዜ በ 27 ዓመቱን ጊዜ ባለፈው አገዛዝም ጊዜ ቀጥታ ሐሳብሽን ባገኘሽው አጋጣሚ በራስሽ ሐሳብ እውነት ነው የምትይውን የኢትዮጵያን ሁኔታና ዙን ባገናዘ ጥያቄ የመጠየቅ በግልጽ ትታወቂያለሽ። አሁንም በተለያየ ሚዲያዎች ላይ ለመንግስትም ጠቃሚ ለህዝብንም ወደ አንድ በማምጣት ሐሳብሽን እየሰጠሽ በአክቲቭሊ እየተሳተፍሽ ነው። ለዚህ ነገር ያበቃሽ ወይ ለነዚህ የቤተሰብ ወይ የሙያሽ እንትን ነው? ከዚህ ልጀምር ለመጀመር።
እሺ በመጀመሪያ ስለጋበዛችሁኝ አመሰግናለሁ። እናንተንም ሀገርን የሚገኙ ወገኖችንም ሁላችሁም ሰላም ላችኋለሁ። ጥያቄን ጥያቄ ለመመለስ የኔ ፐርሰናሊቲ እንደዚህ አይነት አልቆ ቀርጾ ያወጣው መጽሐፍ ቅዱስ ነው። ከልጅነቴ ጀምሮ መጽሐፍ ቅዱስ ማንበብ ወዳለሁ እና ሮል ሞዴሌ ኢየሱስ ክርስቶስ ነው። እሱ ደግሞ ሁልጊዜ እውነትን ይናገራል። የእውነት ሽልማቷ እንዳልኩ ትልቅ ነገር አይደለም፣ መስቀል ሞት ሊሆን ይችላል። ይሄን አምኖ መከተል ደግሞ በጣም ከባድ ነው፣ ግን ውስጣዊ ደስታ፣ ሰላም፣ እረፍት፣ ጥሩ እንቅልፍ አለው። ሁልጊዜ የቤት ስራ ኖሮብህ ሳትሰራ ስቀር ሰላም ታጣለህ። የቤት ስራን ከሰራ ግን ደስተኛና እረፍት ይኖርሃል። ስለዚህ እኔ የራሴን ህይወት ብቻ ፎከስ አድርጌ ለግል ደስታና ስኬት ፍለጋ ከምሮጥ ያለችኝን ትንሽዬ ስም ተጠቅሜ ድምጽ ላጡ ድምጽ ብሆን እውነትን ፊት ለፊት እየወጣሁ ብናገር ሀገሬን እግዚአብሔር አንድ ቀን ይረዳታል ብዬ ስለማስብ ነው። ሌላው ደግሞ በጣም ሀሳብ የሌላቸው ዘረኞች፣ ህዝብን ከህዝብ የሚያጫርሱ ሰዎች የሚታቸው ሁሉ ጊዜ መድረኩን ተቆጣጥረው በቴሌቪዥን ጣቢያ ከፍተው በሁሉ ነገር በጣም የሚያሳፍርና የሚያስጠላ ንግግር እየተናገሩ ብዙ ተከታይ አፍርተው ሳይ ጥሩ ሀሳብ ያላቸው ሰዎች ለምንድን ነው ወደ ኋላ የሚቀሩት? እና እነሱ ወደ ኋላ በቀሩ ቁጥር ለነዚህኞቹ መድረክ ስንሰጥ የነሱን ግብአት ነው የምንጨምረውና ሁላችንም ባለችን አቅም ብንናገር መልካም ነገር እንፈጥራለን ብዬ በማሰብ ነው።
በጣም አመሰግናለሁ። ከዚህም በመቀጠል በጣም በፖለቲካ ውስጥ የሚሳተፉት ብዙ ሴቶች አይሳተፉም፣ ግን እንደ መምህርት መስከረም አበራ፣ ጋዜጠኛ ማዛ አህመድን፣ አርቲስት አንቺንም እንደዚህ ከምናደንቃቸው ውስጥ ናችሁ። አሁን በ27 አመት ውስጥ የሀገራችን ሁኔታ ታይቀዋለሽ። አሁን ደግሞ በዚህ 2 አመት ውስጥ ለውጥ መጥቷል እና እየተካሄደም ያለ ሂደት አለ። እንደው የቀድሞውን አንድነታችንንና ያሁኑን ያለብንን ውጥንቅጥና ችግር ስታይ ምንድነው ምክንያቱስ ታያለሽ? በዚህ ዙሪያ ላይ እንደምትነግሪን እና አሁንስ ምን ያህል ለውጥ አለብስ ብለሽ ትገምቻለሽ?
አው የሴቶች ወደፊት መውጣት አስፈላጊነት ምንድነው? ሴት ልጅ እናት ነች፣ እህት ነች፣ አገር ነች። ኦፍ ኮርስ ወንድም እንደዛው ነው። ግን ሴት ልጅ ላይ የሚደርሱ የተለያዩ ጥቃቶች ከዚህ በፊት እስረኞች ላይ ደረሰ የሚባለው ነገር በጣም ስለሚያስፈራ ሀሳብ ያላቸው ለልጆቻቸው ነገ ሀገር ማቆየት የሚፈልጉ ጠንካራ የተማሩ ጥሩ ሀሳብ ያላቸው ሴቶች ቢኖሩም ይሄን ይፈራሉ። ስለዚህ ወደፊት መውጣትን ብዙ አይፈልጉትም እና የጓዳ ሆነው ለመቅረት ድምጻቸው ታፍኖ ለመቅረት ነው የተገደዱት። ደፍረው የወጡ ሴቶች ያው ከወንዱ በበለጠ ለተለያየ ጥቃት የተጋለጡ ናቸው። ግን ሀገር በልጦባቸው ህዝብ በልጦባቸው ነው እና በቀላሉ መታየት የለባቸውም እንደዚህ አይነት ሴቶች። እኛ ከፊት ተጋፍጠን ደፍረን ስንወጣ ነገ ወጣት ሴቶች እንዳያፍሩ ለሀገራቸው ለህዝባቸው ያላቸውን ሐሳብ ለፊት አውጥተው እንዲናገሩ መንገድ ከፋች ነው የምንሆነው። ሀገራችን እንግዲህ መበላሸት የጀመረችው ያው እኛ ከልጅነታችን ጀምሮ የተረጋጋች ሀገር ላይ ኖረን አናውቅም። ልጅነታችንን ተነጥቀናል፣ ዘመናችንን ተነጥቀናል። እኔ አሁን አርቲስት ነኝ፣ ግጥም ብጽፍ ለልጆች ተረት መጽሐፍ ብጽፍ ነበር ደስታዬ። ግን ሀገሬን ወሰዱብኝ፣ ዓለሜን ወሰዱብኝ፣ ሀሳቤን ሰረቁኝ። ሌላ ነገር ዘመን ተሻጋሪ የሚሆን ለልጆች ተረት መጽሐፍ ይቅርና ቀንና ለሊት ፖለቲካውን ነው የምናስበው። ፖለቲካው ላይ የተቀመጡ ሰዎች ደግሞ አንዳቸውም ለሀገር አይደለም የሚያስቡት፣ ለወንበር ለዝና በቃ ኪሳቸው ስለሚገባው ገንዘብ ጥቅም ነው የሚያስቡት። ስለዚህ የተለያየ አጀንዳ እየሰጡ ሰውን እያጫረሱ ሰውን እያራኮቱ እነሱ ግን ልጆቻቸውን አውሮፓ አሜሪካ ያስተምራሉ፣ እንደፈለጉ ይዟዟራሉ፣ ከሁሉም የተሻለ ኑሮ ይኖራሉ። ፍትሃዊነት የለም። እለት እለት ተሻለ እየተባለ ሲመጣ ባፋቸው የሚነግሩንና በተግባር ደግሞ መሬት ላይ ወርደው የሚሰሩት ስራ የተለያየ ነው እና ኖረን አይባልም። አሁን የሞትን ነው የምንኖረው። ስለዚህ ጨለማውን እየገለጥን ጉዳቸውን እየገለጥን ወደፊት መታገል አለብን እና ኢትዮጵያዊነትን የሚያስቀድመው ትውልድ ፈሪ ሆነ።
እዚህ ላይ እንደው ለማንሳት ያህል በሀገራችን ላይ ቀድሞ ለምሳሌ በአርቲስቶችም ቢሆን በዩኒቨርሲቲም ደረጃ በተለያየ ሀገር ሄደን ትምህርትም ለመማር ስንሄድ ህብረተሰቡ እንዴት እንደሚወደን እንዴት እንደሚቀበል መሄድ ራሱ ክፍለ ሀገርም የትም በሀገራችን በኢትዮጵያ በመላው ክልል ላይ ተንቀሳቅሰን ስንሄድ በጣም በደስታና አለምንም ስጋት ነው። አሁን ግን እንኳን በጠቅላላ በሀገሪቱ ላይ በነጻነት እንደ ኢትዮጵያዊ ለመንቀሳቀስ ከርቶ በአዲስ አበባ ውስጥም በነጻነት የመንቀሳቀሱ ከባድ ሆኗል። እናንተ ኢቭን አክቲቪስት እንደዚህ ስለ ኢትዮጵያ ስለ አንድነት የምታስተምሩም ራሱ ከባድ ሁኔታ ላይ ያለ ይመስለኛል። ለዚህ እንደ ዋና እንደ መንስኤም እንደ መፍትሄም የምትይውን ሁለቱን ነገሮች አያይዘሽ ብታብራሪልኝ እንደው አሳብሽ።
አዎ እኔ አሁን ይህን ዘመን ሳየው ዘመነ ጉግ ማንጉግ ነው የሚለው። በቃ አረሙ ከስንዴው የበለጠበት። የሚያሳዝንህ ነገር ሰው ሁሉ የራሱን ሀሳብ ማስተናገድና ማራመድ ይችላል፣ ተከታይ ሊኖረው ይችላል። ተከታይ ስላለው ግን አንድ ሀሳብ ልክ ነው ማለት አይደለም። ይህንን ግን ሪዋርድ ኤንድ ፓኒሽመንት የሚሰጠው የመንግስት አካል መጀመሪያ የመጡ ጊዜ የለውጥ ስምና የለውጥ ሐዋርያ ገለመሌ በሚባል ነገር ወንጀለኛውንም የእውነት ታጋዩንም እያመጡ ካባ ለበሱ። ሀገር ውስጥ ሆነን ደግሞ እዚሁ እሳቱ መሀል ቆመን የምንታገልን ሰዎች ተገፍተን ተጣለ። እናም በፊት ሽንገላ ነበረ የሚሸነግሉን ማለት ነው። ኢትዮጵያን የእውነት በልባቸው ላይ ቢያነግሱ ኢትዮጵያውያንንና ለኢትዮጵያ የሚሰሩ ሰዎች አድሏይነት የሌለባቸውን ነበረ መድረክ መስጠት ያለባቸው። ግን ለወንበዴው፣ ለሽፍታው፣ ለአጋዳዩ፣ ለአጫራሹ ካባ ያለበሱ ወንድማችን ነው አብረን ነው የምንሰራው እያሉ በአንድ ጊዜ ሰው እንዴት መንግስትም አክቲቪስትም አሸባሪም አሳሪም እንዴት እንደዛ ይሆናል? በትወና እንኳን ከአንድ ገጸ ባህሪ ወደ ሌላው ገጸ ባህሪ ለመሄድ እኮ የጽሞና ጊዜ ረፍት ያስፈልጋል።
ትክክል ነው።
ፓራሌል ሰው እንዴት ብርሃንና ጨለማ ይሆናል? ይሄ ምን አይነት ፐርሰናሊቲ ነው? ከየት ነው የተማሩት? እና እግዚአብሔር መልካም ስለሆነ እንደ ህዋስ 27 ዓመት አልታገሳቸውም። በሁለት ዓመት ጊዜ ውስጥ በገዛ አንደበታቸው ሚስጥራቸውን ጉዳቸውን እያወጣ ለአደባባይ እያበቃ ነው ያለው። ይሄ ግን እኛ ቆራጥ መሆን አለብን።
እዚህ ላይ አንድ ጥያቄ ልጨምር።
በነጻነት መመላለስ አለብን። የትኛውም መሬት ላይ ሁሉ ቦታ ላይ በነጻነት መመላለስ አለብን። ለነዚህ ነውጠኞች ቅድሚያና እድል ተሰጥቶ ሀገር የነሱ ብቻ ሆና እኛ ዳር ቆመን ጭራሽ ተመልካች ሆነን ማለት ነው።
ዝምታችን ነው የሚያመጣው ለማለት ነው።
እዚ ላይ አሁን ለምሳሌ ያው ለውጥ መጥቷል እርግጠኛ ነን፣ ግን አሁን እንደዚህ በግልጽ በአደባባይ ላይ ባለፈውም በእኛ ቲዩብ ላይ ስትናገሪም ስትትሩ ሐሳብ ስትገልጽ ሰምቻለሁ። መንግስት ይሄንን ክልል ከክልል የውጣ ወይም ያንድ ጽንፈኛ የሆነ አሚያራምዱ ሐሳብን የሚያራምዱ ስቲል በስልጣን ላይ ናቸው። እንደገና ደግሞ የናንተ ሐሳብ አለ ተለያየ ኢትዮጵያን እንደቀድሞ ስንል የብሔር ብሔረሰቦች ኩልነትም በኩል ተከብሮ በተሻለ ሁኔታ ተከብሮ ኩል የሚኖርባት ኢትዮጵያ ለማድረግና እንደዚህ ጽንፈኞቹ መንግስት ጋር አሁንም አብረው እየሰሩ ነው። እና መንግስት ለስልጣን መጠቀሚያ ያደረጋቸው ይመስላል ወይስ ከአቅም በላይ ሆነው ነው? ይሄን ጥያቄ ስጠይቅ ያንቺን ፍስጋት ካለ ባለመመለስም ትችያለሽ። ምክንያቱም ከዚህ ቀደም እንደዚህ ጥያቄው ተነስቶ ከ ፌደራል ዳኛ ብርቱካን ሚደክሳ ላይ ደረሱ ችግሮች አሉ። በነጻነት ሐሳብ አሁን አለ ብለን ነው ይሄን ጥያቄ የምንጠይቀውና እንዴት ነው አንቺ የምታይው?
አዎ ያው እኔ በነጻነት ዘመኔን ሁሉ የምናገረው ጠባቂ እግዚአብሔር ነው ብዬ ስለማስብ ነው። ገብቷል። ሰው ታሞ እንጂ ፈርቶ አይሞትም። ለውጥ መጣ አልን እንጂ ለውጥ የሚመስል ነገር ነው የመጣው። እኔ ሃሎ ድምጼ ለራሴ ደግሞ እየተሰማኝ ነው።
አሁንስ?
ኦኬ አሁን ጥሩ ነው።
በቃ
ለውጥ የሚመስል ነገር ነው የመጣው እንጂ ለውጥ አይደለም።
ትክክለኛ።
ምክንያቱም ለውጥ መጣ ማለት ነው ኢትዮጵያ ውስጥ ህገ መንግስቱ ሲቀየር ነው ችግሮች ሁሉ ምንጭ ሆነው ህገ መንግስቱ ሲቀየር። ከሰባይ መብቶች ውስጥ በስተቀር ከሰባይ መብት በስተቀር የተሻለ ጥቅሶች የሉበትም። የምታውቁት ነገር ነው። እርስ በርሱ የተቆላለፈ ነው። ራሱን የማያሻሽል ነው። ሀገርን አንድ ለማድረግ ሳይሆን ሀገርን ለመገነጣጠል የተሰራ ህገ መንግስት ነው። አይናችን እያየ ድራማ አይናችን ስር እየተሰራ እየተደረገ ያለው ግን ፕራክቲካሊ አንቀጽ 39 ተግባራዊ ነው የተደረገው። ምክንያቱም ክልል እንሁን ያሉ ሁሉ ክልል እየሆኑ ነው። ከክልል ቀጥሎ ሀገር መሆን ይችላሉ በነገራችን ላይ በህገ መንግስቱ መሰረት ከሄድን። ስለዚህ አሁን ክልል መሆን ብቻ አይደለም የራሳቸው ልዩ ኃይል አላቸው። ልዩ ኃይል ለብሔረሰቡ እንጂ ለሀገር አይቆምም። እና የሆነን መሬት ለሆነ ብሔረሰብ ብቻ እየተሰጠ ሌላው ባይተዋር የሚሆንበት ነው በሀገሩ ማለት ነው። እና አቃፊ ነን ምናምን ይሉሃል። አቃፊ የሚባል ነገር አንተ ትልቅ ሰው አይታቀፍም። አቃፊ ሲኖር አቃፊው ትልቅ ነው ታቃፊው ትንሽ ነው ማለት ነው። ቦታ አይደለም ሀገር አይደለም አቃፊ ነው እንጂ ነው። ይሄ ያንቀልባ ፖለቲካ ነው የምለው።
ልክ ነው።
ቃላት እየሞሸሩ እያመጡ ይነግሩናል። ለውጥ የለም ኢትዮጵያ ውስጥ።
እንደው
ለውጥ አለ የምለው ህገ መንግስቱ ሲቀየር ነው።
ህገ መንግስቱ
አሁንም ያነሳሽው የኢህአዴግ አባላት ናቸው።
ህገ መንግስቱ
ስለዚህ
ካነሳሽው ህገ መንግስቱ ላይ ለምሳሌ ይሄ ብዙ ኢትዮጵያን ወደ አንድነት የማያመጡ ወደ መበታተን የሚያደርሱ ህጎች እንዳሉ አሁን አንቀጽ 39 እንደገናም የቀድሞ ባለስልጣን አቦይ ስብሐት አማራንና ኦርቶዶክስን አከርካሪውን ሰብረናል ብለው በአደባባይ ላይ በህገ መንግስቱ ላይም ሆኖ ያ እንዳለ ነው። አሁን ያ ህገ መንግስቱ ላይ ያለው አንቀጽ 39 የመገንጠል ያው አሁንም ሲዳማን ደም እንደ ኢትዮጵያ ምሳሌ የደቡብ ህዝቦች ራሱ የኢትዮጵያ ህዝብ ብዙ ይኖርበት የነበረው አሁንም ወደ መበታተን ነው ይሄድ ያለው። ብዙ ህጎችን ሲቀይሩ ለምንድን ነው ይሄንንና በፖለቲካ የመደራጀት የፖለቲካ ፓርቲዎችን በብዙ ሀገሮች ውስጥ ተቀባይነት የላቸው 80 ምናም ብሔሮች አሉ። እነዛ ፖለቲካ ስልጣን ላይ መምጣታቸው በኢትዮጵያዊነት በሐሳብ ላይ ያለ አይዲዮሎጂ የፖለቲካ ለምን እንዲሆን አልተደረገም?
አዎ የለውጥ ኃይልነን የሚሉት ሰዎች መጀመሪያ ወደ መድረክ ሲመጡ የህዝቡን ልብ በቀላሉ ሊማርኩ ጆሮውን ያገኙ ይችላል ኢትዮጵያና ኢትዮጵያዊነትን ሲያወሩ ነበረ። ስለዚህ በዛ ምክንያት ልባችንን ጆሮአችንን ሐሳባችንን አገኙ እና የእውነት ለውጥ የሚመስሉ ነገሮች ደግሞ ማንክደው ሐሳብን በነጻነት የመግለጽ መብት ከሌላው ጊዜ በተሻለ ተደርጓል። ሚዲያ እስከመክፈት ድረስ የተለያዩ እስረኞች ከተለያየ ሀገራት ሲፈቱ ብዙ ነገሮች የምንኮራባቸው ነገሮች ሲደረጉ ስናይ ተስፋ አደረብን። ግን ከሊፕ ሰርቪስ ያለፈ አይደለም። ምክንያቱም እኔ ፌደራሊዝም ወይም ሞት እያለ የብሔር ፌደራሊዝምን እያስቀደመ
ፌደራል
ነው ፌደራል መንግስት የሚያጣበት ሁኔታ ነው ያለው አይደል እንዴ?
አዎ
ፌደራል መንግስት አቅም ካለው ኢትዮጵያ መንግስት ካላት በአሁን ሰዓት ትግራይ ምርጫ አካሄዳለው ስትል ምርጫ ቦርድ ያላጸደቀው ምርጫ ትግራይ ምታካሄድ እኛ መጠበቅ መንከባከብ ያለብን አሪዝሚ የሰማችሁ
ትንሽ ተቋርጦ ነበር ድጋሚው የሆነ ኔትወርክ ነገር
አዎ የኢትዮጵያ መከላከያ ሰራዊት ነው የኛ የኢትዮጵያውያን ሀብት ለሚጠቀምበት የሚገባ ለንደግፈው የሚገባ መላ ኢትዮጵያን ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ መጠበቅ ያለበት እና ፖሊስ ገለልተኛ ነው አሁን የመከላከያ ኢታማዦር ልዩ ኃይል ህጋዊ አይደለም ይላሉ ኦቡሽመንስ ደግሞ እንድሩ የሚሉት ልዩ ኃይላችን የስልጣናችን ምንጭ ነው እና በሱ የሚመጣብንን ገለል እናረጋለን የሚሉት እና በቃ ምን ታመጣላችሁ የሚል አይነት አካሄድ ላይ ናቸው ያሉት። በዚህ መሃል ሀገራችን የለም እና ይሄንን ነገር ደግሞ ሌሎች ኢትዮጵያውያን ዝም ብለው እንደ ድራማ እየተከታተሉት ነው። ኤርትራም እኮ በፊት ማትገነጠል እየመሰለን ነው ተገነጠለችው ኢትዮጵያን አይነካትም እያለን ችግር አሁንም ኢትዮጵያውያን ዝም ብለው ነው ጋር ቆመው እየተመለከቱ ያሉት። እና እንደዚህ አይነት ኔግሊጀንስ እንዲህ አይነት ፈሪነት ከየት እንደመጣ ውስጣችን እኔ በጣም የሚገርመኝ ስለዚህ ከእግዚአብሔር ጋር እኔ አንዱ አስቴር በጣኔ ብዙ ነኝ ለዚህ ነው ድምጼን የማሰማው። ግን አሁን ከመጮህ ባለፈ ወደ እርምጃ የሚሄድ መብታችንን የምንጠይቅበት ፕላትፎርም ተዘጋጅቶ ኢትዮጵያውያን ከየዓለማቱ ተጋግዘን ወደፊት መምጣት አለብን። ብሔርተኞች እንዴት ነው የሚተጋገዙት? ነፍሰ በላውን ሄደህ የእንትን ብሔረሰብ ጨፍጭፈ ግደል የሚባለውን እንደዚህ አይነት ድምጽ የሚያሰማውን ሰው እንዴት ነው ጂሮ ጀግና አርገውት ከፍ የሚያደርጉት? ስለዚህ ከመቼም ጊዜ የበለጠ ሀገር ለማዳን አንድ ላይ ከወሬ ባለፈ በተግባር የሚጨበጥ ነገር መስራት ያለብን ጊዜ ነው ያለው። ምርጫ እስኪመጣ እንታገሳቸው፣ ችግር የለም ከዛ በኋላ ለውጥ ሊመጣ ይችላል እንላለን። በዚህ አካሄዳቸው በምን ታመጣለህ? ፖለቲካ ግን ምርጫ ሳይኖር አይ ዶንት ቲንክ ሶ። ስለዚህ ሁላችንም ክሪቲካል ታይም ላይ እንዳለን ተረድተን ከወሬ ያለፈ ነገር ይሄንን የነውጥ ኃይል የሚያስቆም ሀገር የሚያድን ስራ ለመስራት እጅ ለእጅ ተያይዘን አብረን መቆም አለብን። እግዚአብሔር ከእውነተኞች ጋር ይቆማል። ሰልፉን እግዚአብሔር ያሸንፈዋል። እኛ በአቅማችን አይደለም የምንመካው። እግዚአብሔር ግን አንድ ቀን ለሱ እንደ 1000 ዓመት ነው። ምንም ምልህ
ኦኬ በጣም አመሰግናለሁ። አዲስ አበባን በተመለከተ ስራሱ አሁን አዲስ አበባ ውስጥ በህዝቡ በተለያየ መንግስት ሰራተኛ አስተማሪዎች የተለያየ አዋጥ ተሰሩት ኮንዶሚኒየም አለ፣ የቦታ ቅርምት አለ። አዲስ አበባ ትክክለኛውን የራሷን ራሱ አዲስ አበባ ምክር ቤት አለ፣ ህገ መንግስቱ የሚለው ያው መመረጥ ያለበት ከአዲስ አበባ ምክር ቤት ውስጥ የሚል አለ። ይህንንስ በተመለከተ አዲስ አበባ የኢትዮጵያ ዋና መዲና ነው፣ በዚህ ላይ ምን አስተሳሰባለሽ አስተያየታለሽ?
አዎ አሁን ፖለቲካው ተገፍቶ ወደ አዲስ አበባ የመጣበት ነገር አለ። ከዚህ በፊት በተለይ አማራ ክልል አካባቢ ያሉ ሰዎች ኢትዮጵያ ነበር የሚሉት። አማራ ላይ ከፍተኛ ጥቃት በሚደርስ ሰዓት አማራ ብሔር የሚል አማራ የሚል ድምጽ መሰማትና ወደ አማራ ትግል ሄዱ። ከኢትዮጵያዊነት ማማ ጎትቶ አወረዷቸው። አሁንም አዲስ አበባ ላይ ሆነ ተብሎ እንደዚህ አይነት ስራ የሚሰራው የኢትዮጵያን ብርት አዲስ አበባ ነች፣ የአፍሪካ ጭምር አንድነት እንጂ የብሔር ጩኸት የማይሰማባት። ስለዚህ አሁን እየተሰራ ያለው እኛም ከኢትዮጵያዊነት ማማ ላይ ወርደን አዲስ አበባ ብለን እንድንጮህ ነው እየተደረገ ያለው። ስለዚህ ምንም ኢትዮጵያ ላይ ችግር ሲደርስ አብረን እንደምንቆመው ሁሉ እዚህም አይናችን ስር ያለው ኢፍትሃዊ የሆነ ነገር ለመታገል ከወሬ ያለፈ ስራ መስራት አለብን። እንዳልከው ኢትዮጵያዊነትን ወደፊት የሚያስቀድሙ ሰዎች ሲታሰሩ እንኳን ወጡም ይጮላቸው ይላል ማለት አንዳንድ ጊዜ አዋቂ መሆን ፈሪ ያደርጋል መሰለኝ አዋቂ ስትሆን ገባ ሪቮሉሽን አታነሳም ፈሪ ትሆናለህ ግን በጣም አዲስ አበባ የሁሉናት ሲባል የአዲስ አበባ ልጆች ያልሆነችበት ሁኔታ ነው ያለው ትራፊክ ፖሊስ እንኳን መንገድ ላይ ያስቆመ ያለ ኃጢያትና ጥፋት ባንድራ ያያየም ይቀጣ በየሄድክበት መስራ ቤት ከፍተኛ አመራርና ኃላፊነት ላይ ያሉት ጠቅላላ የአዲስ አበባን ህዝብ የሚጠሉ ከተማና ከተሜነትን የሚጠሉ በጣም ከባድ አይነት አፈናና ጭቆና የሚያካሂዱ ሰዎች ናቸው እንዳለ የአዲስ አበባ ውስጥ ያሉ ሹመኞች እና የአዲስ አበባ ህዝብ ወደ ሰፊ ሆኖ ይችላል ነውና አላቅም
ምናልባት እዚህ ላይ የአዲስ አበባ ለምሳሌ በ97 ላይ ኢህአድግን ባለመምረጣቸው የአዲስ አበባ ከተማ ላይ ተጽዕኖ የፈጠረ ሊሆን ይችላል ምናልባት አሁንም ደግሞ ጠንካራ የሆነ ኢትዮጵያዊ አመለካከት ያለው አዲስ አበባንም እንደ አፍሪካ መዲና እንደ ኢትዮጵያም ዋና ከተማ የመላ ከአራቱም አዘን የኢትዮጵያ በርበርሶ መኖሪያ እንደመሆነው መጠን አሁን የኦሮሚያ ዜግነት ቢሮ የሚባል ተከፍቷል በእያንዳንዱ ክፍለ ከተማ የ7000 አቶ ሽመልስ አብዲሳ እንደተናገሩት በግልጽ ወደ 7500 የኦሮሚያን ቋንቋ ወደ አዲስ አበባ እንዲያስተምሩ ገብቷል አዲስ አበባ እንደውም ለምሳሌ ኢትዮጵያ የምትኮራበት የአማርኛ ቋንቋ የራሱ ፊደል የራሱ ቋንቋ አለው ላቲን የሌላ ሀገር ቋንቋ ነው ጣሊያን ኮሌጅ ከተማ የተፈጠረ ላቲን ቋንቋ ነው መልሰው የቀድሞ ጣሊያን ግዛቶች ሊመልሱት ይፈልጋል ቋንቋ አኩል ነው ቋንቋ ለፖለቲካ መጠቀሚያ ሳይሆን ለመግባቢያ ነው በዚህ ላይ ምን አስተያየታችሁ በሚደረገው ድርጊት የተናገሩት አዲስ አበባን የማጥፋት ቋንቋውን የማጥፋት በዚህ ላይ አዲስ አበባም አልተደራጀም በዚህ ላይ ምን ሐሳብ አለሽ በመደራጀት ወይም በመከላከል ላይ የአዲስ አበባ ህዝቦችስ ምን መስራት አለባቸው
የአዲስ አበባ ህዝብ ብቻ ሳይሆን መላው ኢትዮጵያ የአዲስ አበባን ጉዳይ በትኩረት ማየትና አብሮ መቆም እና የማይሆኑ አካሄዶችን ለማስቆም ከፊት መሰለፍ አለብን ኮር ያለፈ ስራ መሰራት አለበት ያለበለዚያ እነሱ ደይናይት ስራቸውን እየሰሩ ነው እና በዚህ በሀገራችን አዲስ አበባ ማታ ላይ ወክ ማድረግ ምን ያስፈራል ነበርም በፊት አሁን እኮ በየስፔሻሊ አዲስ አበባ ዙሪያ የተሰሩ ቤቶች አካባቢ በግሪ እኮ ወክ ማድረግ እኮ አትችልም። በጣም ብዙ አይነት አስፈሪ ነገሮች አሉ። በጣም ብዙ አስፈሪ አይነት ሁኔታዎች ነው ያሉት። ቀስ በቀስ ነጻነታችንን እያጣን የሄደበት ሁኔታ ነው ያለው እና በአዲስ አበባ ጉዳይ መላ ኢትዮጵያውያን ሀገራቸው ስለሆነች ማንም ሰው እኮ ከየትኛውም ክፍለ ሀገር መጥቶ አዲስ አበባ ትዳር ይዞ ሲኖር ልጅ ቢወልድ ልጁ የአዲስ አበባ ልጅ ነው አለቀ ኢትዮጵያ ማለት ነው ሶ ስለ አዲስ አበባ መጪው ያለበት የአዲስ አበባ ህዝብ ብቻ ሳይሆን መላ ኢትዮጵያውያን ተውልላቸው ሊያስቆማቸው ይገባል እና ይሄ በጥላቻ ፖለቲካ የታወረ ሀገር ጠል ሆነ ኢትዮጵያ በጣም የሚያሳዝነው ነገር ለዚህ 29 አመታት 30 ሊሆናቸው ነው ኢትዮጵያ እንደሚጠሉ ሰዎች ነው የተመረጡ በጣም እኮ የሚያሳዝን ነገር ነው የውጭ ዜጎች በዳውን ዳውን ኢትዮጵያ በሚል አስተሳሰብ የተሞሉ ሰዎች ኢትዮጵያን ዳውን እያለ እንግዲህ ማን ላይ ነው በማን ላይ ቆመሽ ማንን ታም ያለሽ ነው አይደል ስለዚህ ኢትዮጵያውያን ለኢትዮጵያ አንድ ላይ መቆም አለባቸው ኢትዮጵያን እጃችን ላይ ማስገባት አለብን እና መተባበር አለብን መረዳዳት አለብን
አንድ ጥያቄ ልጠይቅ አሁን ለምሳሌ አሁንም ድረስ ምንም ለአዲስ አበባ ወይ ኢትዮጵያዊነትን የሚለው ኃይል እየተገፋ ነው ያለው አሁን እናንተ ብዙ ኢትዮጵያውያን ወጣቶችን ወይም በተለያየ ሚዲያዎች ላይ ያስተማራችሁ ነው የምታስተላልፉት መልእክት ግን ራሱ መንግስትን አጋዥ የሆነ ነው ምክንያቱም በመንግስት በኩል ያሉትን በህር ከበር ሰው ግጭት የሚፈጥሩትን ለምሳሌ በመስቀል አደባባይ ላይ የሰበርነውን ሰብረናል አንድ ትልቅ ሰው ያንን ከአላፊነት ያለበት ዩኒቨርሲቲ ተምሯል የሚባል ዝነ ህዝብ አላፊነት ያለበት ማስታረቅ ህዝብን ወደ አንድ ማምጣት እንጂ እንደዚህ ሲደረግ ምንም እርምጃ አልተወሰደም ሁለተኛ ደግሞ አሁን እዛው ቋንቋ የሚናገሩት አብዛኛው ፍጻቸው ተምሯል ይባላል። ቋንቋ መግባቢያ ነው። እዛው አብዛኛው ግማሽ በግማሹ ኦሮምኛ ይናገር እንጂ የተለያየ ትውልድ ነው። ይታዘበኛል ብለውም ሳያስቡ ያን መናገራቸው እንደንትም ሆኖ መንግስት እነሱን እንድታስተምሩ ከጽንፍኝነት እንድታፈቱ ኢትዮጵያን አንድነት እንድታስተምሩ በመንግስት ሚዲያ ላይ ለምን ትብብር አይደረግላችሁምና ከሌሎች ጋር ሆናችሁ ኢትዮጵያን የማዳን ስራት ምን ሐሳብ አላችሁ?
ለምሳሌ ሀኒ ዋልታ ላይ አየር ሰዓት የራሴ እየሰራሁ ነው ያለሁትና በፊት ዋልታ ላይ ሲጋብዙ የድርጅት ጣቢያ ስለሆነ ያልሰራም ብዬ ነበር። እዛ ላይ መጨረሻ ላይ ግን እንደ ያገኝ ንብረት አይደለም ሁሉ ነገር ገፍተን ተገፍተን ትተንላችሁ የሚሱ ብቻ እንዴት ይሆናል የራሳችን ነገራችን ነው። የዛ መድረክ ላይ ቆሜ እነትን እናገራለሁ የስራ ጀመርኩኝ መጀመሪያ አካባቢ። ከዛ ፖለቲካ የሚባል እንዳታወሩ በፍጹም ተባልኩኝ። ኪነ ጥበብ ላይ ብቻ ተኩሪ ተባልኩ። እሻልኩ ኪነ ጥበብ ላይ ብቻ ሳተኩርና ስሰራ እንግዶቼ ፖለቲካ ሲያወሩ ፕሮግራሙ እንዳይተላለፍ ይደረጋል። ከዛ በመቀጠል ደግሞ ሁሉ ዩቲዩብ ላይ እንደዚህ ሁለት አንድ ሳምንት ምናምን እንደዚህ አይነት ነገር ሲሆን በዚህ ሁኔታ ከአንቺ ጋር መቀጠል ያስቸግረናል እና ምንም በቃ እንጀራ ስራ እንኳን መስራት የማትችልበት ሁኔታ ነው ያለው። ሁላችንም ቢሆን በተለይ ገጣሚዎች ባገኘነው መድረክ ከምን ነገር ወደ ኋላ አላልንም። እንዳሰብከው ውጭ ቆሞ እንደመናገር ውጭ ሀገር ሆኖ እንደ ልብ እንደማውራት አይደለም። እዚህ እሳቱ ላይ ቆመን ነው የምናወራው ማለት ነው። ስለዚህ ስናወራ ፈራ ተባያለን የምናወራው። እኔ አንዳንዴ እንደውም ሳዳምጠው ንግግሬን እግዚአብሔር ይበቃ ማመልከቻ የጸሎት ማለት ያለው በእግዚአብሔር ፊት የኔ ይመስለኛል ከተናገርኩ በኋላ አንዳንዴ በጣም ደፍር ያለው እኮ እላለሁ። ግን ሳስበው አሁን ምንም በንግግር የሚመጣ ነገር የለም። በቃ ተባብረህ የሚያስቆም አንድ ጠንካራ ፓርቲ እንኳን እኮ የለም። ፓርቲዎች ሁሉ እኮ ሞቲቫቸው ምን እንደሆነ የማይገባበት የኢትዮጵያዊነትን ሰንደቅ ዓላማ ይዞ የወጣ ፓርቲ ሌላውን የኢትዮጵያዊነት ሰንደቅ ዓላማ የያዘን የሚገፋበት ለስልጣን ለዝና የሚካሄድበት ሩጫ ነው ያለውና የሆነ ሞቲቭ ስካን የሚያደርግ ማሽን ቢኖር የሁሉም ፖለቲከኞች ልብ ላይ ተገጥሞ ዋርዘር ሞቲቭ የሚል ነገር ቢታይ እርግጠኛ ሆኜ የምነግርህ የእውነት ኢትዮጵያን ለማዳን የሚሰራና ለራሴ ዝናና ክብር ብሎ የሚሰራ በጣም ልዩነት አለ። እና እኔም በግሌ ከራሴ የግል ጩኸት ወጥቼ ተባብረን የምንሰራበት ለውጥ የምናስቆምበት ተው የምንላቸው ልናስቆማቸው የሚገባበትን መንገድ መፈለግ አለብን። በቃ እኔ ቁርጬ ተነስቻለሁ እስከ ሞት ድረስ ማለት ነው።
በዚያ እኛም እንደግፋለን።
አዎ እንደዛ ነው የሚሻለው። ልጅ ማን ሁላችንም ኢትዮጵያዊነን ማንንም እንጀራ ልጅ ማንንም ልጅ ሆኖ የሚቀማጠልበት የለው። ወንጀለኛ እየተሞላቀቀ እስረኛ እንደ እንትን ሳውና ባዝና ስቲም አስገብልኝ ማለት እስኪቀረው ዩ ኖ የዳኛው ፈገግታ ምሳሌ አለኝ። የሆነ የግል ሐኪም ብታክም ምናምን እየተባለ ፕሪቪሌጅ እየተሰጠው ሌላው እስረኛ አሳሰኛ አይደለም። እና በጣም እኮ ነው በኢየሱስ በጣም ነው የሚያሳፍረው ማለት በጣም የሚያሳፍረው ከሞራል ውጪ የሆነ ነገር አይናችን ስር እየተሰራ እኛ ደግሞ የኔን ጉዳይ ታግሰን የለንበት ሁኔታ ነው ያለው። እኔ የኢትዮጵያዊነት ወይም የት ሄደ አሁን መገለጫችን ፍርሃት ነው መሰለኝ። እውነቴን ነው የምነግርሽ። እና አንበሳ ምልክትን በቀደም ታሪኮች ብዙ ሀገራት ሊጠቀሙበት ይፈልጉ ነበር። ኢግል የምስል አሞራን የተለያየ ነገር ለሀገራቸው ሲጠቀሙ የሚያገር የአንበሳ ምልክት ነበረ። ምን ቢሆን አንበሳ የገዥነት የምንነት የትልቁ ጠንካራነት አይደል? የጫካው ንጉስ ነው የሚባለው አይደል? ሜታፎርም ቢሆን ዋትኤቨር። አሁን ግን ወዴት ይሄድ ነው ያለ ነው እና ይሄ ነገር ዝም ብለን ነው ወይ የምናየው? እኔ እርግጠኛ ሆኜ የምነግርሽ በእግዚአብሔር የሚታመኑ እውነተኞች አሉ።
አስቴር እጅግ በጣም እናመሰግናለን። ላንቺ ያለን አድናቆት እጅግ በጣም ከፍ ያለ ነው። የፖለቲካ ድርጅት መሪ ሳትሆኚ በኢትዮጵያዊነትሽ በሰው ልጅነትሽ እውነትን ተናግሮ የመሸበት ማደር የሚለውን የሀገራችንን ብሂል እውነት በማድረግ በስራ ላይ በመዋል እውነትን በመናገር ላይ ያለሽ ድንቅ ኢትዮጵያዊ ነሽ። እጅግ በጣም እናከብርሻለን። የሬዲዮ ፕሮግራማችን መጠናቀቂያው ጊዜ እየደረሰ ስለሆነ ማስተላለፈ ብቻ የምትፈልጊው ካለ ባጭር
እየደረሰ ስለሆነ ልናቋርጥ ነው ግን ተስፋ እናደርገው ወደፊት እጭ ጋራ ሰፋ ያለ ውይይት እንደምናደርግ ተስፋ እናደርጋለን ምትሰሚኝ ከሆነ መልካም ፈጣሪሽ ሆኖ እንደገና እንደውልልሻለን ወደፊት እና ሰፊ ውይይት እናደርጋለን ብለን ተስፋ እናደርጋለን ለዛሬው ከሰማሽኝ የምታስተላልፊው አጠር ያለች ከተቋረጠ እንግዲህ እንደውልልሻለን በካየር ላይ ሳይሆን እዚሁ መልካም ምኞት ላንቺ እንመኛለን ጤና ይስጥልን ለማንኛውም አድማጮቻችን እንግዲህ ፕሮግራማችንን ሊጠናቀቅ አንድ 10 ደቂቃዎች አህል ቀርተዋል ወደፊት በድጋሚ አስቴር በዳኔን በድጋሚ ለማነጋገር እንሞክራለን ሰፋ ያለ ውይይትም ለማድረግ እንሞክራለን አሁን እዚህ ስቱዲዮአችን ውስጥ ወንድማችን አብይ ይገኛል ከዚያ ቀደም ብሎ ግን ከሱ ጋራ 2 3 ደቂቃ እናወራለን ከዚያ ቀደም ብሎ ግን መርሶ አንድ ማስታወቂያ አለ መሰለኝ ለሬዲዮናችን የመጣ
ያ ማስታወቂያ በሚቀጥለው ሳምንት ቀዳሜ በ29 ማለት ነው ኢትዮጵያ ውስጥ
ግብረሰዶም
ሆነ ባብዙ እንትን ህጻናቶች የተደፈሩ ለነሱ እንትን ለማለት
እርዳታ የማስተባበሪያ ዝግጅት አለ በጣም ጥሩ ቀዳሜ
ያል ቀዳሜ ከ14 ሰዓት ጀምሮ በኢትዮጵያ ኮሚኒቲ
ኦኬ
እንግዲህ ወገን
ስለሆነ በዛ ተገኝታችሁ የምትችሉት እርዳታ እንድታገኙ ነው አብይ እንኳን ደህና መጣ በድጋሚ አንተ እንግዲህ ባለፈው ሳምንትም ትንሽ ውይይት አድርገን ነበር ግን ያንተ ስፔሻል የሚያደርገው ምንድነው ኢትዮጵያ ገብተ ብዙ ጊዜ ሆነሃል እዛ ከገባ እዚህም ብዙ ጊዜ ኖርሃል እዛ ገብተ ብዙ ነገሮች ሰራለ ኢንቨስተር ነህ በብዙ ፊልዶች ታገለግላለህ በዚህ ላይ ደግሞ የኛ ስራን ትደግፋለህ ምክንያቱም አንተም ያ ኢንተረስት አለ በነገራችን ላይ አንድ ነገር ቃል ገብተህልናል ምንድነው
ያው በእናንተም ጥያቄ በደም አባባሪነት ምናልባት ከኢትዮጵያ አንዳንድ ዜናዎችን አንዳንድ
ወቅታዊ ጉዳዮችን
ትምህርታዊ ጉዳዮችን አሳሳቢ ሀገራዊ የሆኑ ጉዳዮችን ሁሉ ማስተላለፍ የሚችል አንድ እንደ ቃል አቀባይ ወይ ተባባሪ ጋዜጠኛን በለው
ነበርን ቆኛ
ነበራቸው ባለፈው ጊዜ እንም
አይ ቲንክ ታቀዋለህ መሰለኝ
አዎ አቀዋለሁ በጣም ወዳጆቼ ናቸው
ብዙዎቹን ታቃቸዋለህ
አቃቸዋለሁ
እንዴት ኢንተረስት አደረብህ በዚህ በሚዲያ ላይ
ያው እንግዲህ ባለፈው ጊዜ እንደተከስኩት ሁሉ እንዲያልን የመጀመሪያው ነው ኢትዮጵያ በአማርኛ ሬዲዮኛ ስለነበርን
ኦኬ
ያ ነገር ደም ውስጥ እንደቀረ
ነው ፈርቀዳጆች ናቸው ማለት ነው
እናው እንግዲህ ታላላ ቆጭ እና በጣም በጣም ደስ ይለኛል በጣም ፋሽሌ ነው
እዛም ሀገር ቤትም እዚሁን ትላይ ትዟዟራለች
ጨረሻ እርግጄ የሚሆነው እሱ እንደሚሆን ከእግዚአብሔር ጋር ተስፋ አረጋለሁ
እንግዲህ አብረን ሳማር ቤት ታናረጋለን ብለን ተስፋ እናረጋለን ስለዚህ ባድማጆቻችን ፊት ነው ቃል የገባው
አዎ እኔ ያስፈልጋቸዋል በተለይ ደግሞ እና እንዳየው ትንሽ የሴት ድምጽ ደግሞ ቢኖር ሴቶች ሊንጋል
አብዮቱ ያለ ሴቶች ተካተ
አግቡና አይመጣም አዎ ወጡም አያምርም
እንግዲህ አድማጮቻችን ሰምታችኋል ወንድማችን አብይ ኢትዮጵያ ሲመለስ ሴት እህቶቻችንን እንደ ኮረስፖንደንት አድርጎ እንደሚያቀርብ ነግሮናል ተስፋ እናደርጋለን እንግዲህ በአድማጮች ስም ከፍ ያለ ምስጋና እናቀርብልሃለን በነገራችን ላይ የኢትዮጵያ ድምጽ ሬዲዮ በየአመቱ አንድ ጊዜ በአመት ዝግጅት አድርጎ በሚያገኘው ገቢ ነው ይሄን ሁሉ ስራ የሚሰራው አሁን ግን ዘንድሮ ይሄ መናጢ ኮቪድ የሚሉት ነገር መጥቶ ወዳጅ ዘመዶቻችን ጋር መገናኘት አልቻልንም ዝግጅቱ ግን አዲስ አመት ዝግጅቱን በሬዲዮ ወደም ባርገን እናረጋለን ግን ገቢያችን የለም ስለዚህ አድማጮቻችንን እንግዲህ በየጊዜው እንነግራቸዋለን ደጋግመን እስኪሰለቹን ድረስ
እናንተ ብቻ ሳይሆን ነው ኮርስ የሁሉም ኢትዮጵያዊ ነው ያካፍል ሰማሰው ሁሉ ያገባኛል ብሎ እንደው በግልጽ ለማናገር አስተያየትም ካለ
ለደምም
ሆነ እርግጠኛ ነኝ እንዳየሁት ቤታችን በጣም ክፍት ነው እኔም ደግሞ ከእናንተ መካከል ሆኜ ይህን ሀሳቤን ለማቅረብና ባየር ላይ ወዳጆቼንም ለማግኘት በመቻል በእውነት ደስ ብሎኛል የተቻለኝን ሁሉ ይህን ሬዲዮ ለማገዝ ግን በእውነት ከልቤ ቃል ገባለሁ
እውነት ለመናገር ብዙ ካየኋቸው ኢትዮጵያ ሄደው ከሚመጡ ሰዎች በጣም እንትን ሀምብል የሆነ ሰው ያየሁት አንተን ነው ሆነስት ሀምብልነት ኢዚ ጎይንግ ቃልህን ጠብቃል
ኢትዮጵያዊ መለያ ነው ግዴ ሁላችን ውስጥ አለ ካወጣ ነው እናገኘዋለን
በጣም ነው የማመሰግነው እና ውጤቱን በቅርብ እናያለን ተመልሰ ስትሄድ ወዲያው ይህን ስራ እንደምትጀምርና እንዳልከው በነገራችን ላይ እኛ ኮሴቶችን በጣም ነው የምንወዳቸው
አው
እንዴ እነሱ ይርቁ እንደሆነ አላውቅም ግን በጣም ነው የምንወዳቸው
ወጫችን ሁሉ እነሱ ቢሆኑ ነው ያንደን ጀማምሯል ቢሆንም እስቲ መጨረሻ
ያሳምርልን
ለሌላው ደግሞ አብይ ወደ ሀገር ቤት እስከሚሄድ ድረስ ውድ
ብቅ ብትል ደስ
ይላል ካልገብቷል
በጣምማ በደንብ ደስ በጣም ነው ደስ የሚለኝ እንደው እነት ለመናገር ሌሎችም ትንሽ የሬዲዮ ፍቅር ያላችሁ ሰዎች ኑና እርዷቸው መተባበር ነው ኃይል የሚሆነው ምሳሌ መሆን አንዳንዴ የምናወራው ነው ሳራገር ሙስሊም ምንም ስናወራ ምንም ሳናረግ ከሆነ እንዴ ራሳችን እንዳንወቅስ ፈራለሁ ስለዚህ አንድ ነገር አርገን ሰርተን ማሳየት ካልቻለም እኮ ማማ ደሞ ዚያገርን ኮርሱም ምንም እንደልብ
አረ ምንኛ ስንጀምር አስተውሳለሁ እንዴት እንደነበር አሁንም ያው ነው ምን ዋናው እኮ ፍቅሩ ነው
አዎ እኔ በበኩሌ የሆነ ፍቅር እንዳላይቻለሁ እዚ ይሄን ፍቅር ማባዛት ነው ማንንም ፐርፌክት የለም ለተራረም እንችላለን ነው ስለዚህ ብትበረቱ ብዙ ነገር መስራት ይችላልላችሁ ያ
ትክክል ለዚህ ደግሞ ለመጀመሪያ ያህል አንድ አድማጫችን አቶ ታደሰ ጫኔ የወግ ማዕድ በሚል አርስት ከፍተዋል ፕሮግራም ቋሚ ፕሮግራም እዚህ ደግሞ ብዙ ጀግና ጎበዝ አዋቂ የሆኑ በዚህ በስነ ጽሁፍ በታሪክ በግጥም በሁሉ ነገር ችሎታ ያላችሁ ብዙ ኢትዮጵያውያን እንዳላችሁ እናውቃለን ውጡ እስቲ ከቤታችሁ ውጡና ወረቀቶች ላይ ሐሳባችሁን በብዕር ላይ እንትን አስለቅሳችሁ በሮቻችሁን ወረቀት ላይ በማንጠብ ላኩልን እናሰማላችኋለን የ ወግማዕድ በሚለው ርስት ላይ ተካፈሉ እንላለን እንግዲህ አድማጮቻችን ይኸው አብይም እስከሚሄድ ድረስ መጥቼ ከእናንተው ጋር አብሬ አገለግላለሁ ብሏል በጣም ደስ ይለናል ያክብርልን ሌሎቻችሁም እንደዚሁ ብቅ በሉ ለማንኛውም
አመደ አሁን እንትን የቀጠለ ሳምንት እንትን ማስተዋቂያውን በደንብ አንተናል ተናገራችሁኝ ብለውናል አሁን እንትኑ ደርሶኛል አንዴ አጭርና አናበዋለን ወገን የማዳን ጥሪ ከቅርብ ጊዜ ወዲህ በአገራችን ኢትዮጵያ ህፃናቶች በአሰቃቂ ደረጃ እየተደፈሩ ለብዙ ችግር ተዳርገዋል ስለዚህ ይህን አስነዋሪ ድርጊት በቃ በማለትና በዚህ ሁኔታ ሰለባ ለሆኑ ታዳጊ ህፃናቶች የተቻለንን እርዳታ ለማድረግ ቀዳሜ በኦገስት 29 2020 ዓመተ ምህረት ቮርበር የሚገኘው በኢትዮጵያ ኮሚኒቲ አዳራሽ ከ14 ሰዓት ጀምሮ የእርዳታ ማሰባሰቢያ ዝግጅት ተዘጋጅቷል ስለዚህ በእለቱ በመገኘት ወገኖቻችን ይታደጉ ዘንድ ጥሪያችንን እናቀርባለን ቦታ ኢትዮጵያ ኮሚኒቲ አዳራሽ ቮርበሪስ ፕላን 58 ሰዓት ከ14 ሰዓት ጀምሮ የመግቢያ ዋጋ 150 ክሮነር አንድ ምግብና አንድ መጠጥ ኢንክሉድ ያደርጋል በዛን ቀን መምጣት ባይችሉና ወገኖቻቸውን ለመርዳት ከፈለጉ በኮሚኒቲው ስዊሽ
1 2 3 23 80 145 እደግመዋለሁ 123 23 80 145 ስዊች በማድረግ እርዳታ ወይንም ሄልፕ ብላችሁ በመጻፍ በሜሴጅ መላከው ላይ በሚለው ኮድ መልእክት በመጻፍ የቻሉትን መርዳት ይችላሉ። ከምስጋና ጋር
እንግዲህ አድማጮቻችን የኛን የሬዲዮኑን ያዲስ አመት ዝግጅት ወተለከተ የስዊችና የፕሉስ ዩሮን በሬዲዮኑ ዌብሳይት ገብታችሁ ማግኘት ይችላልላችሁ። በሚቀጥሉ ሳምንታችሁም በተደጋጋሚ እናስማችኋለን። እንግዲህ ለዛሬ የነበረን ዝግጅት ይሄን ይመስላል። እስከ ሳምንት መልካም ሳምንት የምንላችሁ እኔ አህመድ አብይ ወንድሜ ከአዲስ አበባና ከስቶክሆልም ወይም ደሞ ሉንድ ስቶክሆልም ሉንድ እንዲሁም እስክንድርና መርሶነን ፕሬዝዳንታችንም አለዚሁ እንደውም ሲጨቀጭቀኝ ነበር አቶ ፋሲል ሲጨቀጭቀኝ ነበር የሬዲዮኑን ስዊች አልተናገርክም ብሎ ተናግሬ ያለው 1 2 3 0 8 7 7 3 8 1 መልካም ሳምንት እስከ ሳምንት።